በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተምን አድማጮችን ይህ የምትደምጡት በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እነሆ የዛሬው የሁድ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳሳለን እንደማንኛውም ጊዜ በቅድሚያ ከሰባዊነት የተጣላ ፖለቲካ ፋይዳ የለውም በሚል ርዕስ በኢትዮጵያን ሪፖርተር ላይ የወጣ ርዕሰ አንቀጽ እናሰማችኋለን። በመከተልም እንግዲህ ስለ ኮቪድ-19 ማስታወቂያ አለን። ከስቶክሆልም ሬዲዮን የተላከልን እሱን በእንግሊዝኛና በስዊድኛ እናሰማችኋለን። ያው ከዚህ በፊት እንደገለጽንላችሁ በአማርኛ አሁንም እስካሁን ድረስ የለም። ያንን እንግዲህ ምን ማድረግ እንደሚገባ አድማጮቻችን የሁሉም ቋንቋ ሲኖር በብዛት የአፍሪካም ለምሳሌ ትግርኛ አለ በጣም ደስ የሚል ነው። አማርኛ ግን የለም። እና ይሄንን እንወያይበታለን። እንግዲህ ሐሳባችሁን ወርውሩልን። ዜና 5 ሰዓት ላይ ይቀርብላችሁና ከዜና በኋላ ዛሬ ይሳካልናል ብለን ተስፋ እናደርጋለን አንድ ውይይት ከኢትዮጵያ በቀጥታ ለማድረግ እንሞክራለን። አልማጮቻችን በስልክ ቁጥር 0819100 እየደወላችሁ ይህን ሬዲዮ በተመለከተ ያላችሁን አመለካከት አስተሳሰባችሁን ስለ ሀገራችሁ ስለ ወገናችሁ እዚህም ስላለው ችግር ስለማንኛውም ነገር ሐሳባችሁን መወርወር ትችላላችሁ። በሬዲዮኑ ከተላለፈ በኋላ ከአንድ ከሁለት ሰዓት በኋላ በዌብሳይታችን ገብታችሁ ስለ ፕሮግራሙ የዛሬውን ፕሮግራም በተመለከተ ማዳመጥ ትችላላችሁ። መርሶ የዌብሳይቱ አድራሻ ምንድነው?
www.ethiopiancenter.org
ኦኬ www.ethiopiancenter.org ብላችሁ ገብታችሁ ይሄንን ፕሮግራም ከአንድ ሁለት ሰዓት በኋላ ይጫናል ማዳመጥ ትችላላችሁ። ስለ ፕሮግራሙ ደግሞ በመልእክት ወይንም በኢሜይል ለመላክ ከፈለጋችሁ እዚሁ www.ethiopiancenter.org ገብታችሁ በኢሜይል የሚመስላችሁን መላክ ትችላላችሁ ይደርሰናል። አስተያየታችሁ ለማደግም ለመበልጸግም ይረዳናልና ወደ ኋላ አትበሉ። በዚህ አጋጣሚ ይሄ ሬዲዮ ከዚህ ወር መጨረሻ በኋላ ለሰመር ቫኬሽን የሚዘጋ መሆኑን ላንዶር ያህል የሚዘጋ መሆኑን ማለትም ጁላይን የማይሰራ መሆኑን ኮዲው እየገለጽንላችሁ አስተያየታችሁ እንግዲህ አስተያየታችሁን ወርውሩልን በስልክ ቁጥር 0819100። ፕሮግራማችንን እንግዲህ በዚች ሙዚቃ በመጀመር ይሄንን ሙዚቃ መርሶ ጀባ ይላችኋል።
Ethiopia is the cradle of humankind. The first Homo sapiens emigrated from the territory of your country. In this sense, we are all Ethiopians.
ሰጠሽማ Bye.
አድማጮቻችን ከዚህ በመከተል ደግሞ ከሰባዊነት የተጣላ ፖለቲካ ፋይዳ የለውም በሚል ርዕስ በኢትዮጵያን ሪቪው ላይ ያገኘነው ከኢትዮጵያን ሪቪው ላይ ያገኘነው ርዕሰ አንቀጽ እናሰማቸዋለን። ኢትዮጵያውያንን በጋራ ከሚያኮሩ ተምሳላታዊ ተግባራት መካከል ለሰባዊነት የሚሰጡት ክብር ዋንኛው ነው። ቋንቋ፣ ባህል፣ ሃይማኖት፣ የፖለቲካ አመለካከት፣ መልከምድራዊ አቀማመጥና የመሳሰሉት ያልገደቡት ልዩነት በኢትዮጵያውያን የሚያስመካ የተስስር እሴት ላይ የተመሰረተው ሁሌም ሰባዊነት ስለሚቀደም ነው። ህዝባችን በደጉም ሆነ በክፉ ጊዜ ተስስሩን አጥብቆ ዘመናትን የተሻገረው በነበረው አርቆ አስተዋይነትና ታላቅ የሀገር ፍቅር ስሜት ነው። ይህንን አኩሪ ታሪኩን በጸረ ኮሎኒያሊስት ድሎች ተመሳሳይነቱን በመላው ዓለም በማረጋገጥ የፓን አፍሪካኒዝም እንቅስቃሴ ፋና ወጊ መሆን ችሏል። በዚህ ዘመን ለዚህ ታላቅ ሀገር የሚመጥን ሁለገብ አመራር ያስፈልጋል። ለዚህ ታላቅና ኩሩ ህዝብ የሚመጥኑ የፖለቲካ ፓርቲዎች ያስፈልጋሉ። ይህንን ደማቅና አኩሪ ተጋድሎ የሚመጥን ትውልድ ያስፈልጋል። ለዚህ ደግሞ አሁንም ድምጽን ከፍ በማድረግ ኢትዮጵያ የእኩልነት አገር ትሁን ማለት ይገባል። ኢትዮጵያ የመላ ዜጎቿ ኩራት፣ የሰላምና መረጋጋት፣ የዲሞክራሲና የእድገት ማማ ትሆን ዘንድ በከፍተኛ የሃላፊነት ስሜት መንቀሳቀስ የግድ ነው። ባንድ ሀገር ሰላም የሚሰፍነው ዜጎች ማህበራዊ ፍትህ መኖሩን ሲያምኑ ብቻ ነው። ጥቂቶች በማይታመን ፍጥነት የሀገሪቱን ሀብት ሲቀራመቱና ብዙሃኑ ከድህነት ወለል በታች ሲሆኑ ስለ ሰላም መነጋገር አይቻልም። ብዙሃኑ ህዝብ የሚፈለግበትን ግብር በአግባቡ እየከፈለ ጥቂቶች በቢሊዮኖች የሚቆጠር ሀብት ሲሰውሩ ማህበራዊ ፍትህ አይኖርም። ጥቂቶች በቡድን የሀገሪቱን መሬት ወረው እየቸበቸቡ ሲከብሩና ቢጤዎቻቸውን ሲያበለጽጉ ብዙሃኑ አንጀታቸው እያረረ አገር ሰላም አይሆንም። በቂ የሆነ ምግብ፣ ትምህርት፣ ጤና፣ ለኑሮ ተስማሚ የሆነ መኖሪያ ወዘተ የሌለው ምስኪን ህዝብ በብዛት በሚኖርባት ሀገር ውስጥ ምንም አይነት እሴት ሳይጨምሩ የሚንደላቀቁ ሲበዙ ለሀገር ህልውና አደጋ ነው። የሀገር ህልውና የሚያሳስባቸው ወገኖች ሰብአዊነትን ያስቀድሙ። አገሪቱን ወደ ብተና፣ ህዝቡን ደግሞ ወደ ልቂትና ስደት የሚያመቻቹ አጓጉል ድርጊቶች በሁሉም ወገኖች መወገዝ አለባቸው። ስልጣንን ለማጠባበቅም ሆነ በአቋራጭ ለማግኘት ሲባል ቀውስ የሚፈጥሩ አላስፈላጊ ድርጊቶች ይቁሙ። በተለይ ብሔርና መሰል ልዩነቶችን እያቀነቀኑ ለዘመናት አብሮ የኖረን ህዝብ ለማለያየት አገሪቱንም ቀውስ ውስጥ ለመክተት ሌት ተቀን እንቅልፍ አጥተው የሚያድሩ ወገኖች ከድርጊታቸው ይቆጠቡ። ኃላፊነት የሚሰማቸው ዜጎች በአገር ፍቅር ስሜት ተንቀሳቅሰው እሳት ለማቀጣጠል የሚፈልጉትን ማስቆም አለባቸው። የህዝብ ጥያቄ በአግባቡ ተሰምቶ ተገቢውን ምላሽ እንዲያገኝ መትጋት ይኖርባቸዋል። ዜጎች ቅሬታ ሲያቀርቡ በአግባቡ እንዲደመጡና ምላሽ እንዲያገኙ፣ ምላሽ የሚሰጠው አካልም በህጉ መሰረት ኃላፊነቱን እንዲወጣ መደረግ አለበት። ሰላማዊና ህጋዊ ጥያቄዎች ኃላፊነት በማይሰማቸው ወገኖች እየተጠለፉ የንጹሃን ደም መፍሰስ የለበትም። በህግ የበላይነት ስር የዜጎች ሁለንተናዊ መብቶች በእርግጠኝነት እንዲከበሩ ኃላፊነት የሚሰማቸው ዜጎች ሁሉ ድምጻቸው ይሰማ። አገርን ከጥፋት መጠበቅ የዜጎች ሁሉ ኃላፊነት ስለሆነ ለሰባዊነት ትኩረት ይሰጥ። አገራችን ኢትዮጵያ ለዘመናት ከተዘፈቀችበት የድህነት አረንቋ ውስጥ መውጣት አለባት። ዘወትር የግጭትና ያደጋ መናሃሪያ የሆነው የአፍሪካ ቀንድ ተመልሶ አዙሪት ውስጥ እንዲገባ ምክንያት መሆን የለባትም። በቅርብ ርቀት ከየመን እስከ ሶሪያ በነበረው አይነት ልቂትና ውድመት በጣም በቅርብና በዙሪያው ባሉ አገሮች ውስጥ ተከስቶ በነበረው አደገኛ ትርምስ እንዳትዋጥ መጠንከር ይገባል። በተለያዩ ምክንያቶች የሚቆስሉት የአገሪቱ ፖለቲከኞች እከሌ ከእከሌ ሳይባሉ አደብ ገዝተው በሰለጠነ መንገድ መነጋገርን መልመድ አለባችሁ። ከአገር የሚበልጥ ምንም አይነት ግላዊም ሆነ ቡድናዊ ጥቅም የለም። ጥቅምን ብቻ ያሰሉ ስልጣንን ኢላማ ማድረግ አገሪቱንም ራስንም የማይወጥበት አዘቅት ውስጥ ይከታል። ይህ መልእክት በቀጥታ ገዢውን ፓርቲና ተፎካካሪዎቹን ይመለከታል። በዘርም ሆነ በፖለቲካ እየተቧደኑ አገርን የምታል ትልቅ የጋራ ቤት መርሳት አደጋው የከፋ ነው። ዙሪያውን እሳት እየነደደ እርስ በርስ እየተናጩ መኖር ማብቃት አለበት። ለሰባዊነት ክብር ይሰጥ። ሁሌም እንደምንለው ለህግ የበላይነት ክብደትና ክብር የማይሰጥ ህገወጥ ብቻ ነው። ሁሉም ነገር በህጉ መሰረት ሲከናወንና የህዝቡም እርካታ በግልጽ ሲታይ አመጽና በጥብጥ ቦታ ይኖራቸው። የመንግስት ስልጣን ያዘ ኃይል አሰራሩ ግልጽና ተጠያቂነት ያለበት መሆን አለበት። ስልጣን የሚያዘውም በጉልበት ሳይሆን ነፃና ዴሞክራሲያዊ በሆነ መንገድ እንደሆነ ማመን አለበት። ይሄ ሁሉም ለሁሉም የፖለቲካ ኃይሎች የሚሰራ ነው። በሴራ በተንኮልና በጉልበት ስልጣን መያዝ መዘዙ የከፋ ነው። ለባዕዳን ኃይሎች ተላላኪ በመሆን በእነሱ እገዛ ስልጣን ለማግኘት መሞከርም ውጤቱ ጥፋት ነው። የግል ወይም የቡድን አጀንዳ ከአገሪቱ ህዝብ ፍላጎት በተቃራኒ መጓዙን ከቀጠለ ስህተትን በስህተት ያረሙ ወደ ጥፋት መንጎድ ነው። የአገሪቱና የህዝቡ ጥቅም ይቅደም። የዚች ታላቅ አገር ህዝብ ለዲሞክራሲያዊ ስርዓት ግንባታና ለጋራ እድገትና በጋራ መነሳት አለበት እንጂ ብትንትኗን ለሚወጣና ለቀውስ ለምትዳረግ ኢትዮጵያ መቀስቀስ የለበትም። አኩሪ ታሪኩ ይህንን አይናገርም። ኢትዮጵያውያን የሚታወቁ በሰብአዊነት ነው። በአገራችን ኢትዮጵያ 80 ያህል ብሔር ብሔረሰቦች ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን፣ ልማዶቻቸውንና የመሳሰሉትን ይዘው በልዩነት ውስጥ አንድነትን አንግሰው ሲኖሩ ነው የሚታወቁት። በተለያዩ ጨቋኝ አገዛዞች ስር ሆነው መከራና በደል ሲደርስባቸው የአገራቸውን ህልውናና ጥቅም ለባዕድ አሳልፈው ሰጥተው አያውቁም። ምንም ያህል ጭቆናውና በደሉ አስከፊ ቢሆንም የአገራቸውን ክብር በደምና ባጥንታቸው ጠብቀው ኖረዋል። ተስፋፊዎችና ወራሪዎች በብርቱ ቅጣት ወደ መጡበት የተመለሱት ህዝቡ ከልዩነቱ ይልቅ የሀገሩ አንድነት ከምንም ነገር በላይ ስለበለጠበትና ልዩነትን ውበት አድርጎ መስዋዕትነትን በመክፈሉ ነው። የዘር፣ የቋንቋ፣ የሃይማኖት ወይም የተለያዩ አመለካከቶች ልዩነቶች በሰባይ መፈቃቀድ ተበልጠው ኢትዮጵያን ለዓለም ምሳሌ የሚሆኑበት ትሩፋት አግኝተውበታል። ዛሬም መከተል ያለበት ይህ አኩሪ አንድነት ነው። ይህንን ክብርና ንዑድ እሴት በመናድ ታሪክ አልባ መሆን ለሀገራ አይጠቅምም። ሰባዊነት ያስፈልጋል። ከቅርብ ጊዜያት ወዲህ በአንዳንድ ወገኖች በኩል የሚታዩ አላስፈላጊ ተግባራት ፈር ሊይዙ ይገባል። የራስን የፖለቲካ አጀንዳ ከሀገር በማስበለጥና ህዝቡን በብሔር በማቧደን ለማበጣበጥ መሞከር በማንነት ስም ትልቁን የኢትዮጵያዊነት ምስል እያደበዘዙ ማጥፋት፣ ሌላው ወገን በደል ያልደረሰበት ይመስል የራስን እያጦዙና እያጎኑ የሀገርን አንድነት ማፍረክረክ ዓለም ወደ አንድ መንደር እየተሰበሰበች ባለችበት በዚህ ዘመን የብተና ፖለቲካ ማራመድ በሰለጠነና በዲሞክራሲያዊ መንገድ ህዝብን አደራጅቶ በጽናት ከመታገል ይልቅ በባዕዳን ጉርሻ በመደለል አገር ለማፍረስ መንቀሳቀስ በአስተዳደራዊና በሌሎች ምክንያቶች የሚደርሱ በደሎችን ከለላ በማድረግ አገርና መንግስትን የማይለይ ቀውስ ለመፍጠር መሯሯጥ በአውሮፓና በአሜሪካ ለዘመናት በተካሄደ ትግል በተገነባ ዲሞክራሲ ውስጥ በነጻነት እየኖሩ ለዲሞክራሲያዊ ስርዓት ግንባታ እገዛ ከማድረግ ይልቅ ጸረ ኢትዮጵያ አቋም በመያዝ የእልቂት ነጋሪት መጎሰም የታሪካዊ ጠላቶችን ተልእኮ በመቀበል ኢትዮጵያን ለማተራመስ መፈለግና የመሳሰሉትን ኢትዮጵያዊነትን ሰብአዊ ባህሪ አይወክሉም። ይልቁንም የኢትዮጵያ ህዝብ ለዘመናት ያዳበረውን ፍቅር፣ መከባበርና መደጋገፍ ማስቀጠል፣ አንዱ የበላይ ሌላው የበታች የሚሆንባት ሳትሆን ለሁሉም ዜጎቿ እኩልና የምትመች ዲሞክራሲያዊት አገር እንድትገነባ በጋራ ጉዳዮች ላይ በነጻነት መነጋገር ይቅደም። ታላቁ የህዳሴ ግድብ በድል እንዲጠናቀቅ ምርጫው ነጻ፣ ሰላማዊና ዴሞክራሲያዊ ሆኖ የህዝባችን ፍላጎት እንዲወሰንበትና መጪው ጊዜ ብሩህ እንዲሆን ኢትዮጵያውያን በአንድነት ይቆሙ። ከሰባዊነት የተጣላ ፖለቲካ ፋይዳ ቢስ ነው።
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
Now vaccinate ourselves against COVID-19. Vaccination is the most effective way to avoid becoming seriously ill or dying as a result of COVID-19. Vaccination is free of charge and is offered to everyone aged 18 years and above. Please make your appointment using the Alltid Öppet app or by calling our telephone service on 08-428-429-20. Updated information about how to make your appointment is available on 1177.se. With kind regards, 1177 Vårdguiden, Region Stockholm.
Yeah, no.
አድማጮቻችን ከዚህ ከሙዚቃው ቀደም ብሎ ያሰማናችሁ በእንግሊዝኛና በስዊድንኛ ሁለት ማስተዋቂያዎች የኮቪድ-19 ክትባቶችን በተመለከተ ነው። ይህን ክትባት በተመለከተ እንግዲህ የተባለው ምንድን ነው? አልቲድ አፕት በሚባለው ውስጥ ገብታችሁ አፕ ውስጥ ገብታችሁ ማን ነው ጊዜ ቀጠሮ ማያስ ትችላላችሁ። አልበለዚያም በስልክ ቁጥር 0844284290 በመደወልም ቀጠሮ ማያስ ትችላላችሁ። በነገራችን ላይ ይህ ክትባት ለሁሉም በስዊድን ለሚኖሩ ነው ፍቃድ ያላቸው ሜደላቸው እንዲከተቡ ስምምነት ላይ ተደርሷል። ይሄን በተመለከተ ማለትም ክትባቱን ስለ ኮቪድ-19 ክትባቶች ዶክተር ፈቃዱ የላኩልን አለ። ዶክተር ፈቃዱ የላክልንን ስለ የኮቪድ-19 ክትባቶች እንደዚህ ይላል። ፋይዘር ባዮቴክኒክ፣ ሞደርና፣ አስትራዜኒክ ሶስቱ ክትባቶች ናቸው። እንግዲህ ክትባቱ እንዴት ነው የሚሰራው የሚለውን ዶክተር ፈቃዱ ሲያስረዱ የኮቪድ-19 ክትባቶች ሰውነታችን የኮቪድ-19 በሽታን የሚከላከል ጸረ ተህዋሲያን እንዲያመርት መመሪያ ይሰጣሉ። ሶስቱም ክትባቶች በሁለት ዶዞች መሰጠት አለባቸው። ማለት ሁለት ጊዜ ነው የሚሰጡት ማለት ነው። ክትባቱ ኮቪድ-19 የሚያስከትለውን ቫይረስ የያዘ ስላልሆነ በሽታውን አያስይዘንም። እንግዲህ ይህ ክትባት ቫይረሱን የያዘ ሳይሆን በተለየ ሁኔታ የተሰራ ነው ማለት ነው። የኮቪድ-19 ክትባቶች የሚሰጡት ከ16 እስከ 18 እና ከዚያ በላይ ለሆናቸው ሰዎች ነው። እነዚህ ክትባቶች ሰዎች ኮቪድ-19 እንዳይይዛቸውና እንዳያስተላልፉ ይከላከላሉ። በተጨማሪ በኮቪድ-19 ምክንያት በጽኑ እንዳንታመምም ይከላከላሉ። ክትባቱ እንዲከላከልልን ከተከተብን በኋላ 2 ሳምንት ጊዜ ይወስዳል። ክትባቱን ከወሰዱ በኋላ በኮቪድ-19 የመያዝ እድሎ በጣም ትንሽ ነው። በዚህ ጊዜ ክትባቱ ቫይረሱን እየተከላከለ ለምን ያህል ጊዜ እንደሚቆይ ለጊዜው መረጃ የለም። የኮቪድ-19 ክትባቶች አለርጂ የማስከተል እድላቸው እጅግ አነስተኛ ነው። የምግብ መድኃኒት ወይም የአካባቢ አለርጂ ባይኖርባችሁም ክትባቶቹ ጉዳት የላቸው። ፖሊሶርባት ከባድ አለርጂ ካለቦ መጀመሪያ ሐኪሞን ያነጋግሩ ይላሉ። ዋንኞቹ የጉዳቶች የሚከተሉት ናቸው። የተወጉበት አካባቢ መቅላት፣ የህመም ስሜት ማሳከክ ወይም እብጠት። እንግዲህ እነዚህ ዋንኞቹ የጎንዮሽ ጉዳቶች የሚከተሉት ናቸው ነው የሚለው። መከተቡ ሊያመጡ ከሚችሉት ችግሮች አንዱ የተወጉበት አካባቢ መቅላት፣ የህመም ስሜት ማሳከክ ወይም እብጠት፣ ትኩሳት፣ ራስ ምታት፣ የድካም ስሜት፣ የጡንቻ ህመም፣ የመገጣጠሚያ ህመም፣ ብርድ ማለት፣ ማቅለሽለሽና ወይም ማስታወክ ናቸው። ክትባቱን ማዘግየት ይላል። ክትባቱን ማዘግየት በቅርቡ ሌላ ክትባት በኮቪድ-19 ክትባት ውጪ ከኮቪድ-19 ክትባት ውጪ ከወሰዱ የኮቪድ-19 ክትባት የሚወስዱበት ቀን ቀጠሮ ሌላውን ክትባት ከወሰዱ ቢያንስ ከ14 ቀን በኋላ እንዲሆን ያድርጉ። እንደገባኝ ሌላ ክትባት ከወሰዱ ኮቪድ-19ን ክትባት ከመወሰዱ በፊት 19 ቀን ያህል ያዘግዩ ነው የሚለው። ትኩሳት ወይም የኮቪድ-19 የህመም ምልክቶች ካለቦ ከመከተቦ በፊት እስኪሻሉ ድረስ ይጠብቁ። ኮቪድ-19 ካለበት ሰው ጋር የቅርብ ንክኪ ስለነበረው ራስዎን እንዲያገሉ ተመክረው ከነበረ እባክዎ ቀጠሮ ራስዎን የሚያገሉበት ጊዜ ካበቃ በኋላ እንዲሆን ያደርጉ ይላሉ ዶክተር ፈቃዱ። እጅግ በጣም እናመሰግናለን ዶክተር፣ ለወገኖቹ አስቦ ይህን በመላኮ እጅግ እናመሰግናለን። ፕሮግራማችን እንግዲህ አድማጮቻችን አሁንም አንድ ማስታወቂያ አለን። የአቶ አንዱዓለም አራጌን መጽሐፍ 3000 ሌሊቶች የሚለው መጽሐፍ ለመግዛት ፍላጎት ያላችሁ ሬዲዮን በሚተላለፍበት ሰዓት በስልክ ቁጥር 0819100 በመደወል መመዝገብ ትችላላችሁ። ወይም ደግሞ በስልክ ቁጥር 0737597578 ደግሞ አለው 0737597578 በመደወል መመዝገብ ትችላላችሁ። የአንዱዓለም አራጌ 3000 ሌሊቶች።
አድማጮቻችን የምታዳምጡት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል ደግሞ እንግዲህ በቅርቡ ስለ ወቅታዊ ሁኔታ ኢትዮጵያ ውስጥ ስላለው ወቅታዊ ሁኔታ ከአህመድ ጋር ትንሽ ውይይት እናደርጋለን። አህመድ እንግዲህ ምርጫው አንድ ሳምንት ነው የቀረው እና ስለ ምርጫው ምን ትላለህ?
እንዳልከው ምርጫው አንድ ሳምንት ነው የቀረው። እንግዲህ ወይ ውረድ ወይ ፍረድ ብሏል። ምናልባት ወደ ዲሞክራሲ ወደ ህግ የበላይነት ፈጣሪ ካለ ምን ሄድበት ጊዜ ሊሆን ይችላል። የበለጠ አዘቅት የምንገባበትም ሊሆን ይችላል። እንግዲህ ኳሱ ያለው ህዝብ ጋር ነው ማለት አይቻልም። በአሁኑ ጊዜ መንግስት ጋር ነው ያለው። መንግስት ምን ያህል ዝግጁ ነው ዲሞክራሲ ኢትዮጵያ ውስጥ እንዲያብብ ሰላም እንዲሰፍን የህግ የበላይነት ከሁሉ በላይ የህግ የበላይ የዲሞክራሲ የሁሉ ትግል የህግ የበላይነት እንዲከበር ነው። ማንንም ከህግ ውጪ ምንም ነገር እንዳይሰራ ራሳቸው ጠቅላይ ሚኒስቴሩ ማንንም ከህግ ውጪ ምንም ነገር እንዳይሰሩ ለማድረግ ነው። ህግ የበላይ እንደሆነ ለማሳይ በስራ ላይ እንዲውል ለማድረግ ነው። ግን ኢትዮጵያ ውስጥ ያልታደልን ሆነን ህግ ተርጓሚዎቹ ራሳቸው ፍርድ ቤት ራሱ ዳኞቹ ራሳቸው አቅም የለንም የሚሉባት ሀገር ሆናለችና ምናልባት ይሄ ምርጫ ፈጣሪ ከረዳን መንግስት ፍቃድ ከልቡ ከፍቃደኛ ከሆነ ሰላማዊ ምርጫ ተደርጎ ህጋዊ ምርጫ ተደርጎ ዲሞክራሲያዊ ምርጫ ተደርጎ አገሪቱ ቀስ ብላ ወደ ዲሞክራሲ ወደ ሰላም ወደ አንድነት እምትሸጋገርበት ይሆናል ብለን ተስፋ እናደርጋለን። መቼም ተስፋ የሰው ልጅ ተስፋ ይቆርጥም ተስፋ ከቆረጠ እንደ ሞተ ነው የሚቆጠረው
እንግዲህ እንደ ያው ጥሩ ጅማሬ ነው አሁን እንግዲህ የፖለቲካ ፓርቲዎች እንግዲህ በተለያዩ ሚዲያ ላይ ሁሉ ክርክር ሲያረጉ ምናን ስታይተን ኢንተረስት
ነው ወያኔ ግዜም እኮ ያረጉ ነበር
ወያኔ ግዜ እንኳን አንድ ሚዲያ ላይ የተወሰነ እንትን ግን አሁን ሁሉም ሚዲያዎች ስታያቸው በተለያየ የግል ሚዲያዎች ምን አሁን ሁሉ እንትን ነውና ያ ያን ስታዩ የ
አው ግን ህግ የበላይነት እስካል ተከበረ ድረስ በአፍ መወያየቱ ዋጋ የለውም
ሞትስንማ
ዋብ ይወቅቱም ቦጭላል ያገረ
አይ ሰውም ሬዲ ነው አሁን እንግዲህ ኦልሞስት 40 ሚሊዮን በላይ ሰው ተመዝግቧል የምርጫ እንትን ላይ ሰው ምን ያህል እንግዲህ ይገርመውን በዛ ላይ
40 ሚሊዮን ከመቶ 15 ሚሊዮን 40 ሚሊዮን ኦፍ ኮርስ
ይተካል
ወጣት ነው አብዛኛው ወጣት ነው ልክ ነው ግን ቢሆንም እኔ ትንሽ ትርታሪ አለኝ አሁንም እንደውም ሰሞኑን ማን ነው የተከበሩ ወይዘሮ አና ጎሜዝ በትዊተር እንትናቸው ላይ ምን አይነት ምርጫ ነው የሚደረገው አንድ ሀገር የሚዲያ ሰው የሆኑትና የፖለቲካ ጭራሽ የፖለቲካ ፓርቲ የሆኑትን አስረው ምን አይነት ምርጫ ነው የሚደረገው እንግዲህ ወይዘሮ አና ጎሜዝ ለኢትዮጵያ ከፊት ጀምሮ ሲታገሉ የነበሩ ናቸው አሁንም እዛውንን ያለ ነው ማለት ነው እና ያ ፍርሃት አለብኝ እኔ ነው አይደለም ምለው ግን ያ ፍርሃት ያለ ፍርሃቴን ደግሞ የሚያጠናክሩት ብዙ ምክንያት ምሳሌዎች ይታያሉ ለምሳሌ የኢዜማ ሰዎች ራሳቸው የኢዜማ ሰዎች ኢዜማ ይታማ ነበር አሁንም ይታማል የመንግስትን ያቀነቅናል እየተባለ ግን እነሱ ራሳቸውስ በቅርብ ጀምሮ የሚያወጡት ማስረጃ የሚያስደነግጥ ነው የመንግስት ባለስልጣኖች የሚሰሩትን ለምሳሌ ባለፈው አቶ አንዷለም አራጌ የተናገሩት በጣም ነው የሚያስደነግጠው የከተማይቷ ከንቲባ በሚመረጡበት አካባቢ አንድ ሰው ወደ 800 ሰው ምስክር ሆኖ መታወቂያ እንዲወጣ አድርጓል አንድ ሰው ብቻ እንግዲህ ይሄ ማለት ዘረፋ ነው ዘረፋ እየተደረገ ምርጫ የለም ይሄ ነው የሚያሳስበኝ ከመሬት ተነስቼ አይደለም ምን ብሎ በነገራችን ላይ ደግሞ በሚኞት ብቻ የሚሰራ ነገር የለም ምናልባት አንተ እንዲሳካት ስለት የምትመኝ ይሆናል ተስፋለው ተስፋ ግን የሚታዩት ነገር ደግሞ የሚያስፈሩ ናቸው ችግርን አስቀድመህ ይሄ ችግር አለ ይሄንን እንቅረፈው ብለ ካላልክ ዝም ብሎ ቁጭ ብሎ አይ ይሳካ ይሆናል ብሎ መጨረሻ ላይ ችግሩ ሲመጣ ምን ይዘው ምን ጨብጠው ይጠፋናል
አ መቼም ሁሉ ነገር ባንዴ ባልጋ አይሆንም አንድ ዊ ኮምፔር ከበፊቱ
ምንም ለውጥ የለም ለኔ እንደውም አሁን እኔ የሚያናድደኝ አባባል ዲሞክራሲ ባንዴ አይመጣም ምናምን የሚሉ ደሞ ይሄን የሚሉት እነማን ናቸው ዲሞክራሲው እንዳይከፈት በሩ እንዳይከፈት የሚታገሉ የቆይ የአመራሩ ስልጣን ላይ ያለው ኃይል አመራሮች ነው ሁልጊዜ ሲናገሩ ዲሞክራሲ ባንዴ አይመጣም ይላሉ አፍኖ እኮ የያዘው ዲሞክራሲው እንዳይከፈት ኦፍ ኮርስ
አይ ማን ነው
ፕሮሰስ ነው ፕሮሰስ ነው ግን ያን ፕሮሰስ ራስህ ከላይ ሆነ የቀጠቀጥከው የዘጋኸው ባንድ ግዛ ይሆንም ስትል መቀለድ ይሆናል ያንን ለምሳሌ ኢትዮጵያ ውስጥ ፖሊስና የመከላከያ ኃይሎች የሚሰሩት ስራ ምንድነው ፖሊስ ህግ አስከባሪ ነው ህግን ለማስከበር ነው እንጂ ጉልበቱን መፈተሻ አይደለም ህዝብ ላይ እኔ አሁን መቸለት ነው ያሁን ቪዲዮ አይቼ እንዴት ነው የሚዘገን ነው 5-6 ሆኖ አንዱን ሰው አዲስ አበባ ውስጥ ይከተከቱታል እንደ እባብ አንደኛው ሰው ያለ ሲጮህ አንዱ ሽጉጥ ያወጣና ሰው ላይ እስቲ ኑና ሞክሩኝ ይላል ያ ማን ነው የመንግስት ወካይ ነው የመንግስት ኃይል ነው ያንን የሚያይ ህዝብ ምንድነው የሚሰማው ጥላቻ ከመንግስት መራቅ ፍርሃት ድባብ ነው የሚይዘው እንደዚህ ሲደረግ ተጠያቂ የሚሆን የፖሊስ አካል የፖሊስ ባለስልጣን የመንግስት ባለስልጣን የለም ይሄንን ያያየን እንደገናኛው ዞር ብለን ዲሞክራሲ እኮ ፕሮሰስ ነው ብንል ማቀለል ነው ማሾፍ ነው እኔ እኮ ዲሞክራሲ ፕሮሰስ አይደለም አላልኩም ግን ያንን ስራ ላይ እንዳይውል የሚያደርጉት ሰዎች ባለስልጣኖች ዞር ብለው የነሱ ባለስልጣኖቹና የነሱ ደጋፊዎች ካድሬዎች ዲሞክራሲ ፕሮሰስ ነው ይሉናል ኦኬ ተግባባን ፕሮሰስ ነው ግን እናንተ ያንን ፕሮሰስ አትዝጉት ያንን እንዲቀጥል አታድርጉት ያንን ችግሩን እየፈጠራችሁ ፕሮሰስ ነው አትበሉውን ነው መንግስት የመንግስት ባለስልጣኖች ትልልቆቹ ዋናዎቹ ራሳቸው ያጠፉ ያን ነገር ለምን ጠፋ ስንል ፕሮሰስ ነው ይላሉ ያን ነው እንምለው ለማንኛውም እኔም እንዳንተው ተስፋ አደርጋለሁ ምክንያቱም ተስፋ ማድረግ የሰው ልጅ ለመኖር ያለው እድል ተስፋ በማድረግ ነው ተስፋው ካጣ መኖርም የለም እንደሚኖር ማይቆጠርምና ተስፋ አለኝ ተስፋዬ ትንሽም ብትሆን ተስፋ አለኝ ተስፋ አረጋለሁ
እንግዲህስ ደሞ ከመርጫው አራና ያለን እንግዲህ
ምርጫው ምንድነው ቅዳ ምን ቀን ነው
የሚቀጥለው ሳምንት እሁድ ነው
እሁድ አንድ ቀን ነው
እሁድላት
አንድ ቦታ ያነበኩ መስሎኛል በሁለት እንዲደረግ የተወሰኑ አካባቢዎች ተብሏል መሰለኝ በሁለት ጊዜ እንዲደረግ ባለው የ
እህትመት ምናምን
አብስ እንደሱ ነገር ይመስለኛል እንደሱ ነገር ይመስለኛል ጥሩ ጥሩ መመኘቱ ጥሩ ነው ግን አንዳንድ የሚሰሩ ነገሮችን ራሱ መንግስት ወደ ኋላ ያደረገ ፕሮሰስ ነው ማለቱ ለኔ ትክክል አይደለም እኔ ፕሮሰስ ነው የስ ስማማለሁ ግን ያንን ፕሮሰስ የሚያደናቀፉት ራሳቸው ሲሆኑ ደግሞ ማሾፍ ይሆናል ያንን ነው የምለው
ሌላው ደግሞ እንግዲህ አሜሪካ በኢትዮጵያ ላይ ማቀብጥ ያለው ካለች በኋላ እንደገና አሁን ደግሞ ትንሽ ወደ መለስ ይያለች መጣለች አሁን ወደ መጀለታም ወደ 180 ሚሊዮን ደግሞ እርዳታ ሰጠች
በነገራችን ላይ እንዴት እንደምናነባው አላውቅም እንጂ አሜሪካ እርዳታውን አላቆመች አንድ የሰባዊ እርዳታውንም አልከለከለችም ለተለያዩ ነገሮች የሚደረገውን እርዳታ አቆም ያለው አላለችም ኮንክሪትሊ አቆም ያለው ያሉት የ በስልጣን ላይ ያለው የተወሰነ
ቪዛ ምናምን እንትን
ቪዛውን ነው እንትን
አይ ለነገሩ እንትን ላይ ብዙ እንትንም ፕሬስ አርጋ ነው የወርልድ ባንክንም ሁሉ
ያ አይደለም የሰባዊ እርዳታ ሌላ ነው የወርልድ ባንክ የሰባዊ እርዳታ አይሰጥም የወርልድ ባንክ ብድር ነው የሚሰጥ ያ የሰባዊ እርዳታ አይደለም የሰባዊ እርዳታውን ማንንም ሊከለክል አይችልም ማለት አያደርጉትም ያንንም አላሉም ብቻ ምን መሰለ የኛ ሀገር ፖለቲካ በዘራፍና በልክ በግሩፕ እንጂ የሀገርን ጥቅም ቀስ ብሎ ያዩ ዩ ኖ ለሀገርህና ለህዝብ ቆማለው ካልክ ከጠላት ጋር አብረህ አንዳልጋ ላይ መተኛት የምትገደድበት ጊዜ አለ ለህዝብና ለሀገር ከሆነ ለግል ጥቅም ለግል ዝና ጨብጭቡልኝ የምትል ከሆነ እየወጣ ዘራፍ ዘራፍ ትላለ ሀገርህንም ህዝብህንም መጨረሻ ይተጎዳዋል ያ ሲጎዳ ዝም የማይሰማ ከሆነ መቀጠል ይችላል ግን ምንድነው ጥያቄው በነገራችን ላይ አሜሪካ ምንድነው ህልውና የተሸጠው ተሽጧል እኮ የኛ ህልውና ሱዳን 50 ኪሎ ሜትር ገብታ ቁጭ ብላለች አይደለም ኤርትራ ጦር ያዛል አይደለም ኢትዮጵያ ውስጥ ያንን እንደ ነጥብ አንውሰደው እኔ ህልውና መሸጥ ምንለው የፖለቲካ ፕሮፓጋንዳ አርገናል ምክንያቱም በኔ እምነት የኛ ህልውና
አሜሪካኛ ለምሳሌ በወያኔ ስንት 28 አመት ሙሉ ስንጮህ አንድ ቀንም እንኳን ዞር ብለ ያላዩ ሰዎች አሁን ነኝ
ለምንድነው ብሎ መጠየቅ ለምንድነው ብለ በመጠየቅበት ጊዜ አገሮች ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም ለምንድነው አሜሪካንን እንደራሳችን ሀብት አርገን የምናየው አሜሪካ አሜሪካ ነች የራሷን ጥቅም ነው የምታየው
እኮ ስለዚህ ያንን እንት ስላለይ ተደራደሩ እንደዚህ አርጉ ምናውን ይያለች በመትለው ያን ማስፈራራ
ስትወጣ ያለም ፖለቲካ ያለም ፖለቲካ እንደዚህ ነው ያንን አንተ እንዴት አርገ በዲፕሎማሲ ታልፋለህ ነው እንጂ ዘራፍ በማለት አይደለም የምታልፈው ስዊድንን ተመልከት ስዊድኖች እንደፈለጉ አሜሪካኖች እንደፈለጉ ቢያረጋጉ አይጮሁም ውስጡን ቀስ እያሉ እየተነጋገሩ የሚፈልጉትን ያደርጋሉ የፖለቲክ ዲፕሎማሲ ለምን ኖረን ለምን የውጭ ጉዳይ ሚኒስቴር ኖረን ለምን አምባሳደሮች ኖሩን ይሄንን ችግር እኮ እንዲፈቱልን ነው እንጂ እኛማ በሰላማዊ ሰልፍና በጩኸት ምንፈታው ቢሆን ኖሮ ሁሉ ነገር ለምን የዲፕሎማቲክ ኮር አስፈልገን ለምን የውጭ ጉዳይ ሚኒስቴር አስፈልገን ይሄን ነው ማወቅ ያለብን ፖለቲካ ምን ይላሉ ፈረንጆች is the art of the possible በፖለቲካል ሳይንስ ላይ የማይቻል ነገር የለም ሁሉንም ማድረግ ትችላለ እኔ ማስተዋወሰው ተማሪ ሆኜ ይጎዝላፍ ጦርነት በሚካሄድበት ጊዜ ሻቢያና ወያኔ ከደርጋር በሚዋጉበት ጊዜ ኢትዮጵያን በሚወጉበት ጊዜ ሮም ላይ ቁጭ ብለው ቡና እየጠጡ ይወያዩ ነበር ያ ዳትስ ፖለቲክስ ምን አተርፋለሁ ነው የምትለው እንዴት ነው ማመጣው ነው እንጂ የምትለው ዘራፍ ሀገሬ ምናምን ያ መኖር አለበት የሀገር ህልውና መደፈር የለበትም ግን አሜሪካን ተደራደሩ ስላለች ብቻ እኛ ኡኡ ያዙን ልቀቁና አይደለም ለምንድነው የምንደራደረው ምንድነው ነጥባችሁ ይሄ ትክክል አይደለም ይሄ ትክክል ነው ይያሉ ማስረዳት ነው ችሎታ ያስፈልጋል እውቀት ያስፈልጋል ለሀገር መሞት ማለት በጥበብ በእውቀት ነው እንጂ ዝም ብሎ ብቻ በዘራፍ በማለት አይደለም ግን አንድ ነው የምፈራው አለኝ ኢትዮጵያ ውስጥ ምናልባትም ተስፋ ማረጋዋለኝ ይሄ ምርጫ ካለፈ በኋላ ይሁሉ ሆይ ሆይ ይቀንሳል ብዬ ነው ማምነው። ለምን ያልከኝ እንደሆነ ብዙ ጊዜ በቲዮሪ ደረጃ በፕራክቲስ የሚታየ ነው። አንድ ሀገር ችግር በሚገ የውስጥ ችግር ሲኖርባቸው የውጭ ጣላት ላይ ያተኩራሉ። ያን ጊዜ ህዝቡ አይኑን በሙሉ ውጭ ጣላት ላይ ያዞርና ከመንግስት ጀርባ ይቆማል። ይሄ በቲዮሪ ያለ ነው፣ በፕራክቲስ የሚታየ ነው። ልክ ይሄ ምርጫ ሲያልቅና ምናልባትም ምርጫውን አሸንፈናል ብለው ካሉ ይሄ በአሜሪካ ላይ የሚደረገው እንዲያደርጉ ህልውናችን ይቀንሳል ብዬ ተስፋ አረጋለሁ። አምናለሁም ተስፋ አረጋለሁ። ይሄ የሚደረገው ለሱ ሌላው ምፈራው ግን ሌላው በጣም የሚያሰጋኝ
ነው። ማለት ምርጫውም እንዳይካሄድ በጣም አሜሪካ ጥራለች ያን
ምን አረጋች?
አይ ምርጫው
ምን አረጋች? እስቲ ጥራለች፣ በጣም ጥራለች አልክ። ምን አረጋች ንገረኝ።
ነው ይሄ ምርጫ እንትና አይደለም ነው እንደም እንትን ሁሉ አንልክም እስከ ማለት ደረጃ ደርሰው ነበር። አሁን ነው ወደ መጨረሻ ላይ ሸርተት ማለት የጀመሩት።
ምንም አልተን ሸርተቱ።
አይ አሁን ደም መጨለታ ምርጭ በቃ ምርጫውን እንደግፋለን ከዛ በኋላ ግን ተወያዩ ምናምን ማለት ጀመሩ።
እሺ ምን ሰማው? የፕሮፓጋንዳ ኢንፎርሜሽን ነው እንጂ በደንብ አድርገን ካዳመጥን የኢትዮጵያን አንድነት እንደግፋ ከመጀመሪያው ጀምሮ ነው የሚናገሩት። የኢትዮጵያን ህልውና
ማና ፈርሳለን አይሉህም በእንዴ? ሲያሉ እነሱ
አይ አሁንም አላሉም። እኛ ግን የምንለው ምንድነው? ምን ፈልገውን መርጠን እናወጣና ያችን እናባዘዋለን። ኦኬ ያ ነው ፋክቱ። እነሱ የሚፈልጉትን ምን ይችላልን ማድረግ መቻላል ምን ይችላልን ለኛ የማይጎዳንን የሚጎዳንን ደግሞ ቀስ ብለን በጩኸት አይደለም ቀስ ብለን እንዲ ነው። ያ ነው ዲፕሎማሲ ማለት። እኔ ግን ቅድም ልጅ የጀመርኩል እምፈራው አንድ እንትን አለ። ይሄ ለምርጫው እስኪያልቅ ድረስ የሚያደርጉት ይሄ የድርጅት ኢንተረስት ያላቸው እሱ ከምርጫው በኋላ ተስፋ አረጋለሁ ይቀንሳል። ግን እኔ እምፈራው አንዱ ምንድነው አንድ የሆነ ኃይል አለ በኤርትራ የሚደገፍ ኃይል አለ። የኤርትራን እንትን የሚፈልግ ኃይል አለ። ብዙዎቹን ምርጥ እንትኖች ሳያቸው የሚደረጉትን ነገሮች ያ ኃይል ኢትዮጵያ ልክ እንደ ኤርትራ ከምዕራብ ዓለም ጋር እንድትለያይ የሚፈልግ ኃይል አለ። አንድ ሰሞን በየቦታው የማየው ምንድነው የኢትዮጵያና የኤርትራ ወዳጅነት በየፌስቡክ በየምኑ የኢትዮጵያና የኤርትራ ወዳጅነት። እንደውም አንድ እንትን ላይ አንዱ ምን ብሎ ጻፈ ኢትዮጵያ ልክ እንደ ኤርትራ የአሜሪካንን ምንድነው አፍንጫው ላይ በትጥልላተው እንፈልጋለን የሚሉ ኃይሎች ተነሱ። እንግዲህ ምንድነው ልክ እንደ ኤርትራ እኛም አይዞሌትድ እንድንሆን ከኤርትራ ጋር ያለን ግንኙነት ጠብቆ ከሌላው ምዕራብ ዓለም ጋር እንድንራራቅ እኔ ከኤርትራ ጋር ያለን ግንኙነት በደንብ እንዲጠብቅ ፈልጋለሁ። እንደውም ትዝ ይለኛል አንድ ሰሞን እሱንም ራሴ ማራግብ ነበር የኢትዮጵያና የኤርትራ ወዳጅነት ይቀጥል ኢትዮጵያና ኤርትራ የጋራ ጥቅም ይኖራቸዋል። ግን ያ የጋራ ጥቅማቸው ያንዱ ያንዱን ተጋፍቶ አይደለም የሁሉም የራሳቸውን ጥቅም ያስጠብቁ በጋራ ደግሞ ቢሰሩ አሁንም እመኛለሁ። ግን ኢትዮጵያን ልክ እንደ ኤርትራ በኤርትራ አይነት አካሄድ እንድትሄድ የሚፈልግ ካለ እንደኔ አይነቱ አይቀበልም። ያንን የሚፈልጉ አሉ።
ሁለት የተለያየ ሀገር
ነው። አዎ ያንን የሚፈልጉ አሉ ብዬ ነው ይሄ ፍርሃቴን ነው ማለት አሉ ብዬ አፈራለሁ። ምክንያቱም አንዳንድ የማያቸው ማስረጃዎች ያንን ይጠቁማሉ። ያንን አልፈልገውም። ምክንያቱም በተለያየ ጊዜ እንደውም ስብሰባም ይጠሩኝ ነበር በዚህ በኢንተርናሽናል እንት ላይ እዛ ላይ እንድትገኝ የኢትዮጵያና የኤርትራ ወዳጅነት ኢትዮጵያ ጥሩ ወዳጅነቱ ግን ከዛ በኋላ የሚመጣው ምንድነው ያ አስፈራኝ ነበር። ለማንኛውም ለሀገራችን ሰላም አንድነትና ፍቅር እንመኛለን። ፕሮግራማችን ይቀጥላል። የዜና ሰዓት ደርሷል ይመስለኛል። ወደዛ እንሄዳለን እስቲ። I'm gonna go to the bathroom.
እንደምናረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበዜናዎች ቀጥለው ይሰማሉ። ተዘንድሮ ተቀላላ ምርጫ ቀጥሎ በኢትዮጵያ ብሔራዊ የፖለቲካ ውይይት እንዲጀመር የአሜሪካ ፍላጎት መሆኑን በኢትዮጵያ የአሜሪካ ኤምባሲ በፌስቡክ ገጹ ባወጣው መግለጫ አስታውቋል። ብሔራዊ ውይይት ማድረግ የሀገሪቱን ቀጣይ ዕጣ ፈንታ ለመወሰን ብሎም ዲሞክራሲያዊነትና አንድነቷን ለማጎልበት ስለሚረዳ መንግስት ለአካታች ውይይቱ ቁርጠኛ እንዲሆን ኤምባሲው ጠይቋል። ምርጫ ቦርድ ምርጫውን ለማሳካት የሚያደርገውንም ጥረት አሜሪካ እንደምታደንቅ መግለጫው ገልጿል። የአረብ ሊግ ውጭ ጉዳይ ሚኒስትሮች በቀጣዩ ማክሰኞ በኳታር መዲና ዶሃ በህዳሴ ግድብ ውዝግብ ላይ እንደሚወያዩ የመካከለኛው ምስራቅ ዜና ምንጮች ዘግበዋል። የሊግ ውጭ ጉዳይ ሚኒስትሮች በህዳሴው ግድብ ውዝግብ ላይ የሚወያዩት ሱዳንና ግብጽ ባቀረቡት ጥያቄ መሰረት ነው ተብሏል። ዓለም አቀፉ ማህበረሰብ በውዝግቡ ላይ ጣልቃ እንዲገባ ሱዳንና ግብጽ ተማጽኖ ያቀረቡት ባልሳለፍነው ሮብ ነበር። በተያያዘ ሱዳን በምስራቃዊ ድንበር ተጨማሪ ወታደሮችን እያሰፈረች መሆኗን የሀገሪቱ ዜና አውታሮች ዘግበዋል። ሶማሌ ክልልን ጨምሮ በጠቅላላው ድምጽ መስጫ ወረቀት ብልሽትና የጸጥታ ችግር ባለባቸው 54 ምርጫ ክልሎች ድምጽ የሚሰጣው ጳጉሜ 1 እንደሆነ ብሔራዊ ምርጫ ቦርድ በማህበራዊ ትስስር ገጹ አስታውቋል። የሶማሌ ክልል ምርጫ ሙሉውን የተራዘመው በክልሉ አቤቱታ የቀረበባቸውና የድምጽ መስጫ ወረቀት ብልሽት ያጋጠመባቸው ምርጫ ክልሎች በርካታ በመሆናቸው ነው ተብሏል። በተያያዘም በደቡብ ምዕራብ ኢትዮጵያ ሰኔ 14 ለማካሄድ የታሰበው የክልልነት ህዝበ ውሳኔ ወደ ጳጉሜ 1 እንዳስተላለፈው ምርጫ ቦርድ በፌስቡክ ገጹ አስታውቋል። ህዝበ ውሳኔ ወደ ጳጉሜ የተራዘመው በተወሰኑ የምርጫ ክልሎች የጸጥታ ችግሮች የተነሳ ህዝበ ውሳኔውን በጠቅላላ ምርጫው ቀን ማካሄድ ስላልተቻለና ሁሉንም ቦታዎች በአንድ ጊዜ አለማካሄድ ችግር ስለሚፈጠር እንደሆነ ቦርዱ ገልጿል። ኢትዮጵያና ጅቡቲ ወታደራዊ ትብብራቸውን ለማሳደግ መስማማታቸውን የመንግስት ዜና አውታሮች ዘግበዋል። ሁለቱ ሀገሮች የተስማሙት የወታደራዊ መረጃና እውቀት ልውውጥ የሚሆኑ ተቋማዊ አሰራሮችን ለመዘርጋትና የጋራ ወታደራዊ ልምምድ ለማድረግ ነው ተብሏል። የሁለትዮሽ ወታደራዊ ትብብር ስምምነት የተደረሰው የኢትዮጵያ ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ከጅቡቲ አቻቸው ከጀነራል ዘካሪ ኢብራሂም ጋር በጅቡቲ ተገናኝተው ከተወያዩ በኋላ ነው ተብሏል። በኢትዮጵያ ጠቅላላ ምርጫ ጥላቻና ብጥብጥ ቀስቃሽ ንግግሮችና አፍራሽ የህቡ የፖለቲካ እንቅስቃሴዎችን እንደሚቆጣጠር ፌስቡክ ኩባንያ ባሰራጨው መረጃ አስታውቋል። ኩባንያው እነዚህን ድርጊቶች ለመከላከል ሁሉን አቀፍ ዝግጅት ማድረጉንና ካሰለፍነው ሳምንት ጀምሮ እስከ ምርጫ ማግስት ድረስ ባሉት ጊዜያቶች የተለያዩ የቁጥጥር እርምጃዎችን እንደሚወስድ አክሎ ገልጿል። ኩባንያው ለዚሁ ስራው ከሰብአዊ መብት ተሟጋች ድርጅቶች፣ ከሀገር በቀል ሲቪል ማህበራትና በቀጠናው ካሉ የኩባንያ ወኪሎች ጋር መወያየቱንና ከሁለት ዓመት በፊት ያቋቋመው ሆነ ዓለም አቀፍ የምርጫ መከታተያ ማዕከል እንደሚጠቀም ጠቁሟል። በኦሮሚያ ክልል ሆሮ ጉድሩ ዞን 27 የጸጥታ አባላት ባሳለፍነው ሳምንት በታጣቂዎች መገደላቸውን ኢትዮጵያ ኢንሳይደር ተባለ ድረገጽ ዘግቧል። ከተገደሉት ውስጥ 24ቱ የጸረ ሽብር ፖሊስ አባላት ሲሆኑ ቀሪዎቹ የክልሉ ሚሊሻ አባላት ናቸው ተብሏል። የጸጥታ ኃይል አባላቱ የተገደሉት በዞኑ በጀርደጋ ጃርቴ ወረዳ የኦነግ ሸኔ ታጣቂዎችን በማሰስ ላይ ሳሉ እንደሆነ የወረዳው ኃላፊዎች ተናግረዋል። 10 የፌዴራል ፖሊስ አባላት ደግሞ በጥቃቱ ጉዳት እንደደረሰባቸውም ተዘግቧል። የኢትዮጵያ ልማት ባንክ የቱርካውያኑን የቱር ጨርቃ ጨርቅ ኃላፊነቱ የተወሰነ የግል ኩባንያ ተረክቦ ማስተዳደር መጀመሩ ተዘግቧል። ባንኩ ኩባንያውን ማስተዳደር የጀመረው ኩባንያው ከባንኩ የተበደረውን ከ1.2 ቢሊዮን ብር በላይ ብድር መክፈል ባለመቻሉና ካለፉት 6 ዓመታት ወዲህ ብድሩን መክፈል በማቆሙ ነው ተብሏል። ኩባንያው በዋስትናነት አስይዞት የነበረው ጨርቃ ጨርቅ ፋብሪካ በአዳማ ከተማ ክራ አምራች መሆኑ ሲነገር፣ ባንኩ ለፋብሪካው የራሱን አመራሮች መሾሙም ተዘግቧል። ባሳለፍነው ሳምንት ጀምሮ በወልቃይት ጠገዴ ሁመራ ዳንሻ ከተማዎች ከፍተኛ የሆነ ሰላማዊ ሰልፍ በማድረግ ላይ ይገኛሉ። ላለፉት 30 ዓመታት በህወሓት አስተዳደር ስር ግድያ፣ ማፈናቀልና በሴቶች ላይ አስገድዶ መድፈር ሲፈጸምባቸው እንደነበር ሰልፈኞቹ አውስተዋል። ወልቃይት ጠገዴን ሁመራን አስመልክቶ አንዳንድ የውጭ ሀገራት የሚያደርጉትን ጣልቃ ገብነትም ሰልፈኞቹ በጥብቅ አውግዘዋል። አንጋፋው የኢትዮጵያ ቋንቋዎች ሊቅ ፕሮፌሰር ጌታቸው ኃይሌ በ90 ዓመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ጌታቸው ከ1950 እስከ 1960ዎቹ በአዲስ አበባ ዩኒቨርሲቲ በሴማዊ ቋንቋ ጥናት፣ በአማርኛ ግዕዝ፣ ስነ ጽሑፍና ሰዋስው በመምህርነት ሲያገለግሉ ቆይተዋል። ፕሮፌሰር ጌታቸው ኃይሌ በሀገራዊ ጉዳዮች በሚሰጡት በሰላ ሐሳቦችና ትችቶችም በህዝብ ዘንድ ይታወቃሉ። የኢትዮጵያ ጥንታዊ መጻሕፍትና መዛግብት በብዛት የተረጎሙ፣ በጥልቀት የመረመሩ፣ በስፋት ያስተማሩ እንዲሁም ለትውልድ ያሻገሩ ምሁር ናቸው። ከ30 በላይ ጥናትና የምርምር መጻሕፍት ያሳተሙት ፕሮፌሰር ጌታቸው በበርካታ ሀገራዊ ጉዳዮች ላይ መጣጥፍ ያበረከቱ መሆናቸው ይታወቃል። ከዚህ በተጨማሪም በርካታ የሀገር ውስጥና የውጭ ቋንቋ የሚናገሩ ኢትዮጵያን የዘመን አቆጣጠር ባህረ ሐሳብ በዘመናዊ መልክ ትንትነው ያቀረቡና ያተሙ ምሁር ናቸው። የእውቁ የማካርተር ፋውንዴሽን ተሸላሚ የነበሩት ፕሮፌሰር ጌታቸው ኃይሌ የብሪቲሽ አካዳሚ የመጀመሪያው አፍሪካዊ አባልም ናቸው። ፕሮፌሰር ጌታቸው ኃይሌ በርካታ ጥናታዊ ጽሑፎችን በዓለም አቀፍ ጆርናሎች ላይ ከማሳተማቸውን ባሻገር በርካታ መጻሕፍት ጽፈዋል። ከነዚህ መካከል ስለ ግዕዝ ስነ ጽሑፎች የተሰበሰቡ አንዳንድ ማስታወሻዎች፣ ደቂቀ እስጢፋኖስ በሕግ አምላክ ትርጉም፣ አንድ አፍታ ላውጋቸው በግል ሕይወታቸው ካጋጠማቸውና የደረሳቸውን የጻፉበት ባህር ሐሳብ የኢትዮጵያ ዘመነ ቆጠራ ቅርስን ከታሪክ ማስታወሻ ጋር የአባ ባህሪ ድርሰቶች ይገኙበታል። ፕሮፌሰር ጌታቸው ኃይሌ በ90 ዓመት ዕድሜያቸው የረጅም ዘመን ስደት ሕይወት በኖሩበት በዩናይትድ ስቴትስ ኒውዮርክ ሕይወታቸው እንዳለፈ ተዘግቧል። በመጨረሻም በመተከል ዞን ድባጤ ወረዳ 3 የአማራ ተወላጆች በአሰቃቂ መልኩ መገደላቸው ተዘግቧል። ባሳለፍነው ሳምንት ሰኔ 2 ቀን 2013 ዓ.ም ምረት ከቀኑ 6 ሰዓት አካባቢ ሁለት አርሶ አደሮችና አንድ እረኛ በጉሙዝ ታጣቂዎች ታግደው መወሰዳቸው ከተነገረ በኋላ አርሶ አደሮቹ በማግስቱ ሰኔ 3 ቀን 2013 ዓ.ም ምረት በአሰቃቂ ሁኔታ ሰውነታቸው ተቆራርጦ በጫካ መገናኘቱ ተዘግቧል። በታጣቂዎቹ የተገደሉትም አታላይ መላኩ፣ ሙሄ እስማኤል፣ ደጀናዱኛ የተባሉ መሆናቸውም ተዘግቧል። ስርዓተ ቀብራቸው በማግስቱ በድባጤ ወረዳ ጋሌሳ በተባለ ቀበሌ እንደተፈጸመም ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Now vaccinate ourselves against COVID-19. Vaccination is the most effective way to avoid becoming seriously ill or dying as a result of COVID-19. Vaccination is free of charge and is offered to everyone aged 18 years and above. Please make your appointment using the Alltid Öppet app or by calling our telephone service on 08-428-42920. Updated information about how to make your appointment is available on 1177.se. With kind regards, 1177 Vårdguiden, Region Stockholm.
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
Armatstatsen ingedig hinder som har tutt i covid-19 kittabat. Mekatabu betanna kamattamamina. በከበሽታው የተነሳም ከመሞት ይከላከላል ነው በጠና ከመታመም በትያዙም በጠና የመታመም አደጋው የቀነሰ ነው የመሞት አደጋውም የቀነሰ ነው ማለት ነው ሌላው ነፃ መሆኑን መታወቅ አለበት በነፃ ነው እንደገባን ከ18 በላይ ነው የሚለው ከ16 ወይም ከ18 በላይ ነው የሚለው እድሜ ያላቸው ፍቃድ የነዋሪነት ፍቃድ ወዘተ የሚያስፈልግ አይደለም ማንኛውም ሰው መከተብ ይችላል በአልቲድ አፕ የተባለውን አፕ ገብታችሁ ቀጥሮ ማስችላላችሁ ወይም ደግሞ በስልክ ቁጥር 08 42 84 29 20 ደግሞ አለው 08 42 84 29 20 በመደወል መመዝገብ ወይንም ቀጥሮ ማስ ትችላላችሁ ነው የሚለው ማስተዋቂያው ሌላው ማስተዋቂያችን እንግዲህ የአቶ አንዱ ዓለም አራጌ 3000 ሌሊቶች የተባለው መጽሐፍ በቅርብ ጊዜ ስቶክሆልም ይደርሳል ይሄን መጽሐፍ ለመግዛት የምትፈልጉ ሬዲዮኑ በሚተላለፍበት ሰዓት በስልክ ቁጥር 08 19 10 00 በመደወል ወይም ደግሞ 073 7 5 9 7 5 7 8 እደግመዋለሁ 0737597878 በመደወል መጽሐፉን መግዛት የምትችሉ መሆኑን በቅርብ ጊዜ ይገባል ማሳወቅ እንፈልጋለን።
Come on, take a seat, I'll be there.
ሃሎ ተናስተልኝ ሃሎ ተናስተልኝ ዶክተር በቃሉ አድማጮቻችን እንግዲህ በቀጥታ ከኢትዮጵያ አንድ እንግዳ ይዘንላችሁ ቀርበን ተናስተልን ዶክተር በቃሉ የባልደራስ የአማራራ ባልናቸው ዶክተር በቃሉ እንግዲህ እስቲ ካድማጮቼ ጋራ ለማስተዋወቅ ያህል በአጠር አድርገው ስለራሱ አጠር አድርገው ይግለጹልን።
እሺ በቃሉ አጥናፉ የባልደራስ ለወንጀል ዲሞክራሲ ፓርቲ የዝግልም መከላሽ
አሉ። በጣም ጥሩ ዶክተር በቃሉ እንግዲህ ዛሬ የደወልንላችሁ ባለፉት ሁለት ሳምንት መካከረን ነበር አልቻልንም። ምርጫው ደርሷል በሚቀጥለው ሳምንት መሰለኝ ምርጫው የሚካሄደው። በአጠቃላይ ስለምርጫው ያለውን አስተሳሰብ በባልደራስ በኩል ያለውን አመለካከትና በመጀመሪያ ይግለጹልንና ከዛ በኋላ ባልደራስና ዶክተር ማነው አቶ ክንድር ነጋና የስራ ባሎቹ የታሰሩት ስላሉበት ሁኔታም ይከተሉልናል። አሁን ስለምርጫው ባልደራስ ምርጫውን እንዴት እንደሚያየው ስለምርጫው ያለው አመለካከት ምን እንደሆነ ለአድማጮቻችን ቢገልጹልን።
ያ ስድስተኛው ሀገራዊ ምርጫ ሀገር አቀፍ ስድስተኛው ምርጫ እኔ ተስፋ ሊጣልበት አይደለም፣ በርካታ ስንክሳሮች ወይም ችግሮች ያሉበት ምርጫ ነው። እኛ በተከታታይ በጥናታዊ ጽሑፋችንም እንዳሳየ ነው መሰረታዊ ችግር ያለበት እንደሆነ በዝርዝር አሳይተናል። ባለፈው ሳምንት ቅዳሜ ማክሰኞ ዕለት አንድ የምርምር ስራ አካሄደን ነበር በምርጫው ዙሪያ እና ስድስት መሰረታዊ ችግሮችን መቅሰም አውጥተናል። ለመጀመሪያ የብዙሀን መገናኛ ጉዳዮች ነው። ባልደራስ ከተለያዩ የምርጫ ክርክሮች እንዳይሳተፍ በገዢ ፓርቲ ከፍተኛ የሆነ አፈና ነው የተካሄደበት። የፓርቲያችንን ፖሊሲ የፓርቲያችንን ፕሮግራም በተለያዩ የክርክር መድረኮች ላይ እንዳናቀርብ ያ እንዳንጠቀም የሆነው የተሰጠን የአዲስ አበባ ሚዲያ ኔትወርክ የሚባል አዲስ አበባ ላይ ብቻ የተወሰነ ሚዲያ ነው። በዛ ማህበረሰቡን ተደራሽ ማድረግ የብዙሀን መገናኛ ጉዳዮች ላይ ከፍተኛ አፈና ባልደራስ ላይ እንዳለ አሳይተናል። ሁለተኛ በምርጫ እጩዎች እና በመራጮች ላይ ያስከተለ የደህንነት ስጋት አለ። ስድስተኛ ሀገራዊ ምርጫ የግድያ ሙከራ ማስተናግዳልኝ ከፍተኛ የሆነ በመራጮች እና እጩዎች ላይ ከፍተኛ የሆነ ወከባ፣ ዛቻ፣ ማስፈራራት የተሞላበት እንደሆነ ጥናት ያሳያል። ሶስተኛ በምርጫ ቅስቀሳ ላይ የታዩ በርካታ ችግሮች አሉ። በባነር ላይ፣ በበራሪ ጽሁፍ ላይ፣ በመኪና ቅስቀሳ ላይ፣ በድንኳን ላይ በርካታ ችግሮች ነበሩ። ገዢ ፓርቲ ከፍተኛ ተጽዕኖ እያደረገ ባነሮችን እየቀዳደደ ይህ ስልት በሆነ መንገድ ነው የሚካሄደው። በመሰላል ሁሉ እየተጠቀሙ ነው ለሚት ግብራ እያፈረሰ ያለው። ይህም ሶስተኛው ችግር ነው የታየው። አራተኛ ምርጫ ቦርድ ነች ያሉ ጉዳዮች ከካርድ አወሳሰድ ጋር የተለያየ ብሔር ከተለያየ ክልል የሚመጡ በተለይ ከኦሮሚያ ክልል የሚመጡ አዲስ አበባ ነዋሪ ያልሆኑ ምርጫ ካርድ እንደሚወስዱ ሁሉ በጥናት አረጋግጠናል። የምርጫ ህጉ ክፍተት እንዳለበት፣ የምርጫ ጣቢያዎች 1500 የሚለው ህግ መሰረተ እንዳለበት፣ የምርጫ ጣቢያዎች በበቂ ሁኔታ እንደሌሉ፣ በተለይ ማስፋፋት ለከተሞች ላይ በበቂ ሁኔታ እንደሌሉ የሁሉ ጥናት ዳሷል። አምስተኛ ምርጫ አስፈጻሚዎች አመላመድን በተመለከተ ያላቸውን የስራ ትጋት ክፍተት እንዳለበት አሳይተናል። በአንዳንድ የምርጫ አስፈጻሚዎች ደግሞ ከፍተኛ የሆነ የብልጽግና ተጽዕኖ እንዳለባቸው እነሱም በቃለ መጠይቁ ላይ አሳይተዋል። እዚህ ደግሞ ምርጫ ካርድ የመውሰጃ ቀን በኋላ በተከታታይ 10 ቀናት የምርጫ የመራጮች መዝገብ ይመረመር ነበር። በመዝገብ ምርመራውም ጊዜ በርካታ ክስተቶች ነው የታዩት እና ስድስተኛው ሀገራዊ ምርጫ ዛሬም ከተለያዩ 5 ፓርቲዎች ጋር መግለጫ አወጣናል። መሰረታዊ መስፈርትም የምርጫን መሰረታዊ መስፈርት የማያሟላ የገዢ ፓርቲ የተመቻቸ እና ዝግባ የማይባል ብዙም ውጤት የማይጠበቅበት ምርጫ እንደሆነ በጥናቱ ማሳየታለኝ። ዛሬም ባካሄድ ነው ጋዜጣዊ መግለጫ 5 ፓርቲዎች በጋራ ሆነን አቋማችን ያሳይተናል፣ ዝቅተኛ መስፈርትን እንኳን አያሟላም ብለን አቋማችን ያሳይተናል እና ምርጫው በጣም ተስፋ የሚጣልበት አይደለም። በከፍተኛ አፈና እየተካሄደ ያለ ከዚህ በፊት ካሳለፍናቸው 5 ምርጫዎች የባሰ ነው ማለት ይቻላል። ምርጫ ቦርድ የማያውቃቸው የምርጫ ጣቢያዎች ሁሉ ነበሩ፣ በደቡብም፣ በአዲስ አበባም፣ በሶማሌም እና በጣም ችግር ያለበት በርካታ ችግሮችን ተበተበ ምርጫ ነው። አህመድ
ይህንን ቅሬታችሁን ለምርጫ ቦርድና ለሚመለከታቸው የመንግስት መስሪያ ቤቶች እንዳመለከታችሁ ሰምተናል። ምን መልስ አገኛችሁ ከምርጫ ቦርድ?
ከምርጫ ቦርድ የሚገርም በእያንዳንዱ ጉዳይ ላይ ከምርጫ ቦርድ ነው ሪፖርት የምናደርገው። ክፍተቶች መሰረት አድርገን በደብዳቤ አሁን በባነር ቀደዳ ላይ ስንመጣ ባነር ላይ እንደሚነቅልብን ምናምን ለአዲስ አበባ ከተማ ፖሊስ ኮሚሽን ደብዳቤ እንድጻፍ ለምርጫ ቦርድ ጽፈናል። እነዚህ ሁሉ ችግሮች ተቆማን የጥናት ምርምሩን ውጤት ራሱ ለምርጫ ቦርድ አስገብተናል። ምርጫ ቦርድ ምንም ካቀበ በላይ ነው ራሱ ምርጫ ቦርድ ሃንድል ማድረግ የሚችል ችግር ላይ ያለው ነው። ላላት ነው አገር ከያቀመናቸው ስካውንት ነው ተመለ ይካራን ድሬዳዋ ባን ከዛ ውጭ ግን ምርጫ ቦርድ የሚችላቸው ጥያቄዎች አይደለም ካቀበ በላይ ነው። ምርጫ ቦርድ ዳንሶ ይህንን ምርጫ ማስተናገድ የቻለበትም አልመሰለኝም። ምክንያቱም የብልጽግና አመራሮች ከፍተኛ የሆነ ተጽዕኖ ያሉበትና ጫና እየፈጠሩበት እንደሆነ ነው መረዳት የሚቻለው።
ዶክተር በቃሉ እኮ
ያቀርበናል ምንም መልስ የለውም ማለት
ዶክተር በቃሉ እርሶ የሚሉን እኮ እና ከመንግስት አካባቢ ደጋፊዎች አካባቢ ከሚዲያው ከመንግስት ሚዲያ አካባቢ የምንሰማው የተለያየ ነው። ከመንግስት ደጋፊዎች አካባቢ የምንሰማው የዘንድሮ ምርጫ ከዚህ በፊት ታይቶ የማይታወቅ የተሻለ ከዚህ በፊት ከተደረጉት 5 ምርጫዎች በሙሉ የተሻለ ነው የሚሉት። እርሶ ደግሞ የሚሉን የባሰ ነው ከዚህ በፊት ከታዩት የባሰ ምርጫ ከአምስቱ ምርጫዎች የባሰ ነው የሚሉት። ይሄን ነገር እንዴት ነው የሚያዩት?
እነሱ እንደዛ ሌላሉ ይችላሉ። አመድ ግን እኔ አሁን እንደዚህ ነው የምለው ማሳያለኝ ማሳያ ቅጠስካልኬ ለምሳሌ በተካሄዱ 5 ምርጫዎች 2 የምርጫ ከምርጫ ቦርድ የማያውቃቸው የምርጫ ጣቢያዎች አልነበሩም።
ምን ማለት ነው ምርጫ ቦርድ የማያውቃቸው የምርጫ ጣቢያዎች ምን ማለት ነው?
ምርጫ በምርጫ ቦርድ ያልተሰየሙ በገዙ ፓርቲ የተሰየሙ ከምርጫ ቦርድ እንቅና ውጭ ሆኑ የምርጫ ካርድ የሚያድሉ ምርጫ ጣቢያዎች አሉ ማለት ነው አመድ።
ኦኬ።
እኔ በአምስቱ በተካሄዱ ምርጫዎች ላይ አልተሰማም አልታየም። ገዙ ፓርቲ በአምስቱ ምርጫ ሂደቶች ኢህአዲግ ድህረ ምርጫውን ያጨበረብራል እንጂ ቅድመ ምርጫው ላይ ሰላማዊ በሆነ መንገድ ነበር እንቅስቃሴ የሚያደርገው። አሁን ግን እያየን ያለ ነው ምንድን ነው? ቅድመ ምርጫው ነው ቀድሞ እንትን ማጭበርበር የተካሄደበት።
ስለዚህ ዶክተር በቃሉ
ገዙ ፓርቲ
ስለዚህ አሁን የሚሉን ምንድን ነው? የወያኔ ገዢ ፓርቲ ኮሮጆ ነበር የሚሰርቀው። አሁን ግን ኮሮጆ አይሰረቅም አስቀድሞ ተሰርቆ አልቋል ነው የሚሉት?
አዎ ቅድመ ምርጫው ነው የተሰረቀው። በፊት ድህረ ምርጫው ነበር የሚሰረቅ። አሁን እየተሰረቀ ያለው ቅድመ ምርጫው ነው። ምክንያቱም ካርድ አወሳሰር ላይ ስትመጣ ከኦሮሚያ ክልል የመጡ ግለሰቦች በመኪና ተጭነው መጥተው ካርድ ሲወስዱ የኛ የፓርቲ አባላት ይሄንን ፒክቸር በመውሰዱና በማታወቁ ነው እስር ቤት የገባው። ቀድሞ ምርጫው ለነሱ ደጋፊዎች ተበት አለቀ የሚባለው ሙቴ ለነሱ ደጋፊዎች ቀድሞ ስለወሰዱት ነው። አዲስ አበባ ላይ ብቻ ሳይሆን ከኦሮሚያ ክልል የሚመጡ ሰዎች ናቸው እየወሰዱ ከምን።
ዶክተር በቃሉ ሃሎ ዶክተር በቃሉ
sorry the network is freezing now please try later sorry the network is freezing now please try later sorry the network is freezing now
አድማጮቻችን ግንኙነታችን ተቋርጧል ይመስለናል። እንደገና ለመደወል እንሞክራለን። እንግዲህ እስከዚያው ድረስ በትግስት ጠብቁን። ለጊዜው ተቋርጧል ፕሮግራማችን። Thank you. አድማጮቻችን ፕሮግራማችን በመቋረጡ ይቅርታን ጠይቃለን። እንግዳችን አሁን ላይ በመስመር አሉ። እንደገና እስከሚቋረጥ ድረስ አሁን እንሞክራለን ተስፋ ሳንቆርጥ። ዶክተር በቃሉ
አቤት።
ኦኬ፣ ተቋርጦ ነበር እንግዲህ እርሶም ያው ገብቶታል። ኦኬ፣ ይሄ ችግር አለ ብላችሁ ለምርጫ ቦርድ ብታስተውቁም ምርጫ ቦርድ ምንም ሊያረጋ አልቻለም ነው ያሉን። እነማናችሁ ዛሬ አምስት ድርጅቶች ጋር ሆነን ጋዜጣዊ መግለጫ ሰጥተን አሳውቀናል ያላችሁ እነማናችሁ? ምንድነው ያረጋችሁት? የጋዜጣዊ መግለጫው አላማ ምንድነው?
ጋዜጣዊ መግለጫ አደረገ የሰጠነው አምስት ፓርቲዎች ሆነ ነው አመድ ባንደራስ ለእውነተኛ ዲሞክራሲ ፓርቲ፣ እናት ፓርቲ፣ አብን፣ መያድ እና ህብር ኢትዮጵያ አምስት ሆነን ነው የሰጠነው ጋዜጣዊ መግለጫው።
ኦኬ፣ ምንድን ነው ያላችሁት?
አሁን የተመለስኩ ያለሁት የጋዜጣዊ መግለጫው ዋና ጭብጥ ምንድነው? መስፈርቱ ስድስተኛ ሀገራዊ ምርጫ ዝቅተኛውን መስፈርት እንኳን ማሟላት የማይችልና በበርካታ ችግሮች የታጀበ እንደሆነ ሁላችንም ተስማምተን ተመሳሳይ የሆነ አቋም ላይ ስለደረስን አንድ ጋዜጣዊ መግለጫ ዛሬ ሰጠናል ለአምስት ፓርቲዎች። እና በርካታ ዝርዝር ጉዳዮች አሉ። ቅድም በጠቀስኩት ሁሉ ጉዳዮች ላይ ለምሳሌ በሰብአዊ መብት ጉዳይ ላይ፣ በምርጫ ቅስቀሳ፣ በካርድ አወሳሰድ ላይ፣ አጠቃላይ በምርጫ ሂደት ላይ ያሉ በርካታ ችግሮችን ሁላችንም ተመሳሳይ አቋም ስለደረሰ በጋራ አብረን ጋዜጣዊ መግለጫ ሰጠናል። እንዲ አምስታችን።
ኦኬ፣ ማን ነው
እና መስፈርቱ ሊያጠነጥነው ምንድን ነው?
ማን ነው የቀረው? እንግዲህ እናንተ አምስቶቹ ከእንትን ያላችሁት ትክክል አይደለም፣ የአሁኑ ምርጫ መሰረታዊ የሆኑ መስፈርቶችን አያሟላም ካላችሁ እነማን ናቸው የቀሩት? ያሟላል ብለው ይሄን ነገር ያልተቃወሙት እነማን ናቸው? አምስት ድርጅቶች ጠሩልኝ
እንግዲህ
የተቃዋሚ ድርጅቶች።
እነዚያውን እናትን ስትወስድ አብን፣ ባንደራስን፣ ህብርን ስትወስድ እንግዲህ ትልልቅ ፓርቲዎች የሚባሉ ናቸው። እንግዲህ ከትልቅና ስም አላቸው ከሚባሉ ፓርቲዎች ምናልባት ኢዜማ ነው የቀረው ብዬ ነው የማምነው።
ኦኬ ኦኬ። ዶክተር በቃሉ የእስክንድርን ጉዳይ በተመለከተ በህግ ተይዞ እስካሁን ድረስ ፍርድ ቤትም ሲፈቅድ ሲከለክል ሲፈቅድ መጨረሻ ላይም ወዘተ ነበርና እስቲ ስለሱ ሂደቱን ከመጀመሪያው ጀምሮ አጠር አጠር አድርገው እስካሁን እስካለበት ድረስ ቢገልጹልን።
የእስክንድር ጉዳይ በተለይ አሁን ያለበት ሁኔታ በጣም አስቸጋሪ የሆነ ሁኔታ ነው። በተለይ ባንደራስ ለእስክንድር ምርጫው እንዲሳተፉ በፍትህ አደባባይ በፍርድ ቤት ካሸነፈ በኋላ በከፍተኛ የሆነ የስነ ልቦና ጫናና ቀውስ ለመፍጠር በእስክንድር ላይ ከፍተኛ የሆነ ስራ ነው እየተሰራ ያለው። በፊት እስክንድር የታሰረው ከስንታየሁ ቸኮል ጋር ነበረ። እስክንድር ስንታየሁ ቸኮል፣ አስካለ ደምብሌና ቀለብ ስዩም በምርጫ መሳተፍ አይችሉም ብሎ የምርጫ ቦርድ ካሰረ በኋላ እኛ ጉዳዩን ፍርድ ቤት ይዘነው ቀረብነው። ደረጃ ከፍተኛው ፍርድ ቤት ሊወስድልን አልቻለም። ከዛ ጠቅላይ ፍርድ ቤት ሂደን በሰበር ችሎት አስወሰነ። መወዳደር እንደሚችሉ ምንም አይነት ህግ እንደማያግዳቸው እጩ ሆነው መቅረብ እንደሚችሉ ሰበር ችሎት ከወሰነልን ጊዜ ጀምሮ በእስክንድር ላይ ከፍተኛ የሆነ የስነ ልቦና ቀውስ ለማድረስ ገዢ ፓርቲ በጣም ታጥቆ ነው የተነሳው። አሁን ከስንታየሁ ቸኮል ጋር ነጥሎ ለብቻው የቲፒኤልኤፍ መኮንኖች ከታሰሩበት ክፍል ውስጥ ነው ያስገቡት። የቲፒኤልኤፍ መኮንኖች ደግሞ አንተነህ እንድንጠላ ያደረግከን ብለው በእስክንድር ላይ ከፍተኛ የሆነ ጥቃት ለመፈጸም ሲሞክሩ የጥበቃ ኃይሎች ተከላክለው ነው ያዳኑት። እና በቃ በከፍተኛ የሆነ ዛቻ፣ ከፍተኛ የሆነ የሰብአዊ መብት፣ ከፍተኛ የሆነ የስነ ልቦና ቀውስ እያደረሱበት ነው ያለበት ሁኔታ ጥሩ ሁኔታ አይደለም ያለው አሁን ያለበት ሁኔታ። እስክንድር በፊት አንጻራዊ ይሻል ነበር። በፍትህ አደባባይ ላይ ከፍተኛ የሆነ ሽንፈት ከደረሰበት በኋላ ብልጽግና ጫና ለማድረግ ከፍተኛ የሆነ ጥረት ያደረገ። ስለዚህ ያለበት ሁኔታ አሁን ጥሩ አይደለም። አህመድ፣
ምንድን ነው ምክንያታቸው? ከታሰረበት ከጓዱ ጓራ ከታሰረበት አውጥተው የቲፒኤልኤፍ የወያኔ መኮንኖች ጋር ያሰሩበት ምክንያት ምንድን ነው? የሰጡት ምክንያት አለ?
ምንም ምክንያት የነሱ ምክንያት መከልከሻ ምክንያት የሚሰጡት ባለፈው እስክንድር በተለይ በጾሙ አካባቢ ለአምልኮት እንዲመቸው ክፍል እንዲቀይሩት ጠይቆ ነበረ። አሁን ያንን ምክንያት አድርገው እንደቀየሩት ነው። ግን አሁንም ያለበት ቦታ ሆን ብሎ ጥቃት እንዲደርስበት ወይንም ማሸማቀቅ እንዲደርስበት ሆን ብሎ የተሰራ ስራ ነው። ይሄ መቼ ፈጸሙት ካልከኝ፣ አሁን ቅድም እንደጠቀስኩልህ ሰበር ችሎት መስክንድር መወዳደር እንደሚችሉ ውሳኔ ካሳለፈ ጊዜ በኋላ ያን ውሳኔ ለምርጫ ቦርድ አስገባ። ምርጫ ቦርድ ለአፈጻጸም ያስቸግረኛል ብሎ እንደገና መለሰው። እኛ አፈጻጸም ሄድንና ከሰስነን ተደጋግመን ለዛ ደግሞ ስንከስ ወይዘሪት ብርቱካን ሚዲክስ አቀርባ እየሰራንበት ነው ለጭነት አቀርባቸዋለሁ ብላ ቃል ገባች። በገባችሁ መሰረት ለጭነት አቀረበቻቸው። ከዛ ጊዜ ጀምሮ ነው ጥቃት ማድረስ የጀመሩት፣ ወይም የስነ ልቦና ጥቃት በስክንድር ላይ ማድረስ የጀመሩት እና በፍትህ አደባባይ ላይ የደረሰባቸውን ሽንፈት በጉልበትና በስነ ልቦና ጫና እሱን ማሸማቀቅ ነው የያዙት። እዛ ያስገቡበት ምክንያት ምናልባት የኛውን ብዛት መካከል የተጠቀሙበት ስትራቴጂ ነው ብዬ ነው ማምነዋለ እንጂ ምንም በቂ ምክንያት የላቸውም ይህን ለማድረግ።
ኦኬ፣ በህጋዊ መንገድ የመወዳደራቸው እስክንድርና ጓዶቹ፣ የታሰሩት ጓዶቹ ማለቴ ነው፣ በምን ሁኔታ ነው ያለው? እንግዲህ ወይዘሪት ብርቱካን ሁኔታውን ለማመቻቸት እየሰራው ነው ካለች በኋላ የመወዳደር ድላቸው በምን አይነት ሁኔታ ነው እየታየ? ወጥተው ይወዳደራሉ? ህዝብ ቤት ይቀርባሉ ወይስ እንዴት ነው? በአሁኑስ ሁኔታ እንዴት አይነት ሁኔታ ላይ ነው ያሉት? ስለ ምርጫውስ የነሱ ተካፍሎ እንዴት ነው?
መወዳደር ይወዳደራሉ። ያቀረብናቸው ምርጫዎች ነበሩ በፊት። ለምሳሌ እጩዎችን ስናቀርብ በመስክንድር ቦታ ላይ ጉዳዩን ወደ ፍርድ ቤት ስለወሰድ ነው። ምናልባት አሸናፊ ከሆነ በፍርድ ቤት ጉዳዩ የእነሱን ቦታ ሊተኩ የሚችሉ ሰዎችን አስገብተን ነበረ። አሁን የክሱ ሂደት ስለተሳካልን በእነ እስክንድር በስንታየ ቸኮል፣ በአስካለ ደምለና በቀለብ ስዩም ቦታ የገቡትን እጩዎች አወጣንና እነሱን አስገባ ናቸው።
ግን እነዚህ እነ እስክንድር ህዝቡ ፊት ቀርበው ለህዝቡ ምን መስራት እንደሚችሉ ካላስረዱ፣ ህዝቡ ካላያቸው እንዴት አድርጎ ይመርጣቸዋል?
ከዚህ በፊት በነበራቸው የፖለቲካ ትግልና ለዚች ሀገርና ለዚህ ህዝብ ባበረከቱት አስተዋጽኦ ይታወቃሉ ከሚል ሳቤ ነው እንጂ አሁንማ ያለው አንደኛ ጊዜውም አጭር ነው፣ ሁለተኛ ኢፍትሃዊ ስርዓት በሰፈነበት ሁኔታ እነሱን ወጥተው እንዲቀሰቀሱ እድል አይሰጧቸውም። የመቀስቀስ እድል ፍጹም የለንም። ምክንያቱም የቅስቀሳ ጊዜ እኮ ያልቀው ማክሰኞ ነው አመድ። ስለዚህ ወጥቶ የመቀስቀስ እድል የላቸውም። ግን እነ እስክንድርን የፖለቲካ ትግልና ለዛ ሀገርና ለዚህ ህዝብ ያደረጉትን አስተዋጽኦ ስለሚታወቅ ህዝቡ ከእነሱ ጋር ነው፣ እነሱን የመምረጥ እድሉ ከፍተኛ ነው የሚል ተስፋ አለን። ህዝቡ ወጥቶ የመቀስቀስ እድሉ አይሰጣቸውም፣ የለም፣ ጊዜውም እያጠረ ነው።
ግን እኔም ያልገባኝ ነገር ለምሳሌ እስክንድር በአንድ አካባቢ ነው የሚወዳደረው እንበል፣ ለምሳሌ በአንዱን ቦታ ጉለሌ ልበል ወይም ደግሞ መርካቶ ልበል፣ እዛ አካባቢ የሚኖሩ ሰዎች ለእኔ የሚሰራልኝ ይሄ ሰው ነው ብለው ለመምረጥ ያ ሰው የሚለውን ካልሰሙ እንዴት ሊመርጡት ይችላሉ?
ብዙውን ጊዜ ግን የሚካሄደው ምርጫ የፖለቲካ ፓርቲ ተፎካካሪ ፓርቲውን ወይም የተቃዋሚ ፓርቲውን አጠቃላይ ፕሮግራም የሚያውቅ ሰው ነው። ግለሰቡን ሰው የሚያውቀው አመት ፓርቲውን ነው ሰው የሚመርጠው። ለምሳሌ አሁን ብራንድ አለው፣ ባልደራስ የራሱ ብራንድ አለው፣ ኢዜማ የራሱ ብራንድ አለው፣ አብን የራሱ ብራንድ አለው። እያንዳንዱ ፓርቲ የራሱ የሆኑ ተከታዮች አሉት። ስለዚህ አሁን ለምሳሌ ቦሌ ክፍለ ከተማ ላይ ነው የምወዳደረው። ከቦሌ ክፍለ ከተማ ይልቅ ላይ ጭርቆስም አራዳም እጅ መወዳደር እችላለሁ። ግን ስወዳደር ፓርቲውን ወክዬ የፓርቲውን ፕሮግራም እና የፓርቲውን ፖሊሲዎች የሚያውቅ ሰው ነው እንጂ የሚመርጠኝ ግለሰቡን የግድ ማወቅ ግዴታ አይኖርበትም።
ኦኬ።
በዛ አጋጣሚ ግን እስክንድር የሚወዳደረው ተወልዶ ባደገበት ፈረንሳይ ነው የሚወዳደረው፣ የካ ክፍለ ከተማ ማለት ነው።
ምን ያህል እድላችሁ የባልደራስ በተለይ አዲስ አበባ ያለው እድል የመመረጥ እድሉ በህዝብ ተሰሚነቱ ምን ያህል ነው? በአሁኑ ጊዜ እንደምታውቁ
በጣም በእርግጠኝነት መናገር የምንችለው አዲስ አበባን ሊታደጋት አዲስ አበባ ዋስትና ሆኖ ሊቆም የሚችል ብቸኛው አማራጭ ባልደራስ የሚችል እምነት ነው ያለን። ማለት
እናንተ ነው እሱ እናንተ እሱ እምነት አላችሁ። ማንኛውም ድርጅት የራሱን እምነት ይዞ ነው እኛንን ጥሩ የምንሰራው ይላል። ህዝቡ ይሄን ከሰማ በኋላ በአሁኑ ጊዜ ወዴት ነው የሚያደላው? ማንን ለመምረጥ ነው? የህዝብ እንትን አስተያየት አይታችኋል? ተመልክታችኋል? እሱን ነበር ማወቅ የፈለግኩ።
በቅስቀሳውም ጊዜ ከፍተኛ የሆነ ድጋፍ እንዳለን መረዳት ችለናል። ምን ጥያቄ የለውም። አሁን እኛ ከኛ ከአዲስ አበባ ላይ ለአዲስ አበባ ብቸኛ አማራጭ ነው ስንል ከያዝነው ፖሊሲና ፕሮግራም አንጻር ብቻ ሳይሆን ህዝቡም ምላሽ አንጠር ነው እንደዛ
ማለት
ይሄን አንድ ፓርቲ እንዳልከው የራሱን ፕሮግራም ነው የራሱን ማንነት ነው አጉልቶ ማሳየት የሚፈልገው
ተግባባ
እስክንድር ለዚህ ቻገር ከፈለው መስዋዕትነት አንጠር በእያንዳንዱ በተለያዩ ለውጥ መታከተባለ በኋላ 3 አመት ከፍተኛ የሆነ ዘረፋ ሲካሄድ ከፍተኛ የሆነ የፍትሃዊ ነገር ሲካሄድ ያንዳንዱ የፍትሃዊ ስራ ዳርዳር በእያንዳንዱ ኬዝ ላይ እየቀረበ ለማህበረሰቡ ይፋ ሲያደርግ ነበርና ተጋልጦ ነበር ባንድራት ነውና ባንድራት ባንድራ ነው አዲስ አበባ ላይ ከዚህ የህዝቡ ልብ የህዝቡን ቁስል የህዝቡን ሽመም መረዳት የሚችል ፓርቲ ነው ብሎ ነው ህዝቡ የሚያምነው ግን ይሄ ፓርቲ ምርጫ ካርድ መውሰድ የሚገባቸው የማህበረሰብ ክፍሎች ሰውዙ ቀርቷል ከሚል ነው የምርጫ ካርድ መውሰጃ ጊዜ የሚራዘም ስለ ነበረው እና ከፍተኛ የሆነ የመንግስት አካል በሚያደርገው ጫና ተግዳሮት ይገጥመዋል እንጂ የህዝቡ ልብ ከኛ ጋር ነው የሚል እምነት አለን ይሄ ደግሞ በተለያዩ ፕሮግራሞች አይተነዋል አመድ
ስለዚህ እናሸንፋለን ነው የምትሉት
ምንም ጥያቄ የለውም የመንግስት ጫና ነው እንጂ ፌርና ፍሪ ኢሌክሽን ቢኖር ከኛ የተሻለ አማራጭ ይዞ የቀረበና የህዝቡ ልብ ቆንጥቆ ያዘ ፓርቲ አለ ብዬ አላምንም
ይሄ ሁሉ እንዳለ ሆኖ ይሄ ሁሉ አሁን የሚሉት እርሶ የሚሉት የመንግስት ተጽኖ ወዘተ እንዳለ ሆኖ ያሁኑን ምርጫ ውጤት እንዴት ታውታላችሁ ግምታችሁ እንዴት ነው
ይሄ ብቻን ስማራ አመት 3 ስቴጆች አሉት ቅድመ ምርጫ አለ የምርጫ ጊዜ አለ ድህረ ምርጫ አለ አሁን የቅድመ ምርጫ ሁለት ደረጃዎች ገና ይቀሩናል አሁን በምርጫ ሂደት ላይ የታዛቢዎች አቀራረብ የምርጫ አስተጣብ ድምጽ ሂደቱ ሁሉ ነገር ልክ እንደ ቅድመ ምርጫ ሂደቱ ሰፊ እድል ሊሰጠው ይገባ ደግሞ የምርጫው ጊዜና ከድህረ ምርጫ በኋላ ያለው ጉዳይ ነው አሁን በቅድመ ምርጫ ላይ ሆነን ስለሆነ በርካታ ችግሮች በርካታ ተግዳሮቶች በርካታ ፈተናዎች ነው ማለት ነው በምርጫ ሂደቱ ከምርጫ በኋላ ነው ደግሞ አስቸጋሪ ያደረገው
ሄሎ ሄሎ
ይሰማል
አሁን ይሰማል
ይሰማኛል
ኦኬ ስለዚህ ተስፋችሁ እንዳለ ነው አሁንም ለማንኛውም
አዎ ያንን ያቄ ለምን ተስፋችሁ እንዳለ ነው
እኔ የምለው አንድ ጥያቄ ይሄ ሁሉ ችግር አለ ስትሉ ይሄ ችግራችሁ ጠቅላይ ሚኒስቴሩ ቢሮ ይደርሳል ይሄንን ችግር ጠቅላይ ሚኒስቴሩ ቢሮ ያውቀዋል ጠቅላይ ሚኒስቴሩ ራሳቸው ይገነዘባሉ ምክንያቱም ምርጫው ዴሞክራሲያዊ እንዲሆን ካለፉት 5 ምርጫዎች በጣም የተሻለና ዴሞክራቲክ እንደሚሆን ነው ሲናገሩ ምን ሰማውና ይሄንን ያውቃሉ ይሄ ችግር እንዳለ
እኔ ለፖለቲካ ፓርቲ አባል አቁም የሚልመት የለኝም ያ ያንድ ሀገር መሪ ያንዳንዱ በያንዳንዱ እንቅስቃሴ ለሚችለው ነገር መረጃ ይደርሳል ብሪፊንግ ይሰጣሉ ግድዛ ያለ የሚልመት ነው ያለኝ አመት እንሰላ አብንና ባንደራስ ጽንፈኛ ናቸው ተብሎ ኦሮሚያ ክልል በወጣው ሰልፍ ሲወገዙ እነን በዚህ ምን ተፈጠዋል
ምን ብለው መለሱ
ስለዚህ አንዳንድ ምጥፍታሲ እንዴ እነን ኮል ያውግዝ እንዲያውግዙ ይሄ ተደረገው ነገር በጣም በሰላማዊ መንገድ ተደረገ ብሎ ሰላማዊ በሆነ መንገድ የተደረገ ምርጫ ቦርድ የሚያቀውን ፓርቲ ህገወጥ ነው አግራጥ ሲነ ብሎ መሰየም ህገወጥ ነው ይሄን ማስተዋወል አለባቸው ብለ ለብቻ ቦርድ ኮሙኒኬት አድርገናል
ምን መልስ አገኛችሁ
ማለት ማስተዋወል አልሰጡ
ኦኬ
እንዴ ፌስቡካቸው ላይ ነው እኮ ፖስት ያደረጉት አይደል እንዴ ያንን ፖስተር ፌስቡክ ላይ ነው ፖስት የተደረገው
ኦኬ ዶክተር በቃሉ
ግዛቤ አላችሁ ልፈልገ ነው ያንዳንዱ ቅስቀሳ ግዛቤ እንደሚኖራቸው ምን ጥያቄ የለውም
ገባኝ ዶክተር በቃሉ ለምሳሌ አሁን እስክንድርና ጓዶቹ እስር ቤት የነበሩት ቢያሸንፉ በተወዳደሩበት ቀበሌ ቢያሸንፉ ምንድነው የሚደረገው ከእስር ቤት ወጥተው ስልጣናቸውን ይዛሉ የሥራ ቦታቸውን ይዛሉ ወይስ ተመልሰው እስር ቤት ይገባሉ ምንድነው የሚደረገው
ያው በመጀመሪያ ደረጃ እኮ እነሱ የተቀጣጡት እስር ምክንያታዊ ነው የሚል ምላሽ የለም የምርጫ ሂደቱን ለማዳከምና ባንድራትን ለማዳከም ፓርቲውን ለማዳከም ሆን ተብሎ የተጠነሰሰ ሴራ ነው የሚልነት ያለ እንጂ እነዚህ ስርቤት ያለ የባድራሶንቲና ዲሞክራሲ ፓርቲ አመራሮች ጥፋት አጥፍተው ተይዘዋል የሚልነት የለንም ምንም ጥፋትም አላጠፉ ተገዳዳሪ እንዳይሆን ፓርቲው እንዳይጠፋ አንድ የፓርቲን መሪ ስታቅፈው ፓርቲ ይዳከማልን ፓርቲ ይፈርሳል የተሳሳተ ካልኩሌሽን ይዘው ነው ገዢው ፓርቲ ይህንን ድርጅት ሊፈጽም ይቻለው ስለዚህ እንጂ ወንጀለኛ ሆኖ አይደለም እስክንድር። ስለ እስክንድር ንጽህና ኢትዮጵያን አይደለም ዓለም አቀፍ ማህበረሰብ ሊመሰክርለት ይችላል። ግን ገዢው ፓርቲ የነ ውሳኔ የወሰነበት ምክንያት ፓርቲውን ለማፍረስ ከማሰብ ነው። ፓርቲውን ከማዳከም አንጻር ነው ይሄን ያደረገው። ግን እስክንድርን ሐሳብ ይዘን ሁለት ከያዘ ድረስ እስክንድርን ሐሳብ ይዘን እኛ የፓርቲውን ዓላማ ተሸክመን የሆነ እዚህ ደረጃ ላይ አድርሰናል። ስለዚህ እስክንድር ንጹህ እንደሆነ ስለሚታወቅ የፍትህ ስርዓቱም እስካሁን ድረስ ወንጀለኛ ቢሆን ነው ለፍትህ አደባባይ ያቀርባቸው ነበር ያላቀረበበት ምክንያት አንዴ ከመጋረጃ በስተጀርባ ምስክር ይሰጣል፣ አንዴ እንደዚህ ያለ ያጉላላ እዚህ ደረጃ ላይ ያደረሰበት ምክንያት ምንም ሀቅ ስለሌለው ነው። ምንም ያሰረበት ምንም አይነት እውነተኛነት ስለሌለው ነው። ስለዚህ ንጹህ ስለሆኑ ይፈታሉ የሚልነት ነው ያለን።
ኦኬ። ከምርጫው በኋላ ምርጫው ካለቀ በኋላ ያው የታሰሩበት ምክንያት በምርጫው እንዳይካፈሉ ለማደናቀፍ ስለሆነ ይፈታሉ ብላችሁ ነው የምታምኑት ማለት ነው? ውጤቱን መቼ ነው የምታውቁት? የምርጫውን ውጤት?
የምርጫው ውጤት በእያንዳንዱ የምርጫ ጣቢያ ላይ ያለው ውጤት ማታ ነው የሚታወቀው። አመድ ወዲያው ተቆጥሮ ታዛቢዎች ተፈራርመው ነው የሚያስገቡት።
እሁድ ማታ ማለት ነው?
አንዳንድ ወረዳ ያለው
የፊታችን እሁድ የዛሬ
ሳምንት ሰኞ አይደለም ሄደው?
ሰኞ ማታ ነው የሚታወቀው። ኦኬ ኦኬ።
ሰኞ ማታ የምርጫ ሂደቱ ሰዓት እንዳለቀ እያንዳንዱ የምርጫ ጣቢያ ላይ ያለውን ጉዳይ ያለውን አሸናፊ የዛን ቀን ነው የሚታወቀው። ታዛቢዎች ተፈራርመው ነው የሚያስተላልፉት። በክልል ደረጃ ያለው ግን የሚታወቀው ምርጫ ቦርድ ከገባ በኋላ ነው። በቀጣይ ሁለት ቀናት ይታወቃል ብለን ነው የምናምነው። ያኔ አድርገን ያስብ
እንግዲህ ምርጫው የተሳካ እንዲሆንና ዴሞክራቲክ ሆኖ ችግር ሳይፈጠርበት የኢትዮጵያ ሕዝብ ከልቡ ከፍላጎቱ የመረጣቸው ድርጅቶች ኃላፊነቱን ይረከባሉ ብለን ተስፋ እናደርጋለን። ተስፋ መቼም የሰው ልጅን የማይሸሽ ያለ ሀብት ነውና እኛም ተስፋችን ሀቀኛ የሆኑ የኢትዮጵያ ለኢትዮጵያ ሕዝብ የቆሙ ለኢትዮጵያ አንድነት ሰላማዊነትና ህግ መከበር የሚታገሉ ድርጅቶች ያሸንፋሉ፣ የህዝቡን ድምጽ ይዘው ብለን ተስፋ እናደርጋለን። ውጤቱን ደግሞ በሚቀጥለው ሳምንት በቀጥታ ለመከታተል እንሞክራለን። ጌታዬ፣ በቀጥታ ደውለን ወደ ኢትዮጵያ እናንተም ጋር እንደውላለን። መልካም፣ እስከዛው መልካም ጊዜ መልካም እድል እንመኛለን።
አመሰግናለሁ።
አድማጮቻችን፣ ይህም ተከታተሉት የነበረው በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ከሚቀጥለው ከዚህ ወር መጨረሻ በኋላ ጁላይ ወርን ጠቅላላ የሳመር ረፍት ይኖራል እና ስለዚህ ሬዲዮኑ የማይተላለፍ መሆኑን በዚህ አጋጣሚ እንገልጻለን። Yeah. አድማጮቻችን እንግዲህ የኢትዮጵያ ድምጽ ሬዲዮ ስትከታተሉ ነበር። እንግዲህ እንደተደሰታችሁ ተስፋ ያረጋን ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ ይያልና ያው የጁላይ ወር ፕሮግራማችን የሳመር ረፍት እንደሚኖረን በድጋሚ እንገልጻለን። መልካም ሳምንት ይሁንላችሁ።
Can I touch you? Can I touch you? Can I touch you? Can I touch you? Can I touch you?